በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ለክፋትም ቢሆን ወንድምህ ግን ገለ ከፎከር ክፋት ከክፋት ታልቃለች። በአገራችን ባህል አንድ ሰው ድንበር ቀረሽ ነጻነት ገሳሽ ጦርነት ሊጋደል ሲገድል ይፎክራል። አንበሳ ወይም ነብር ገሎ ይፎክራል። በአዝማሪ የተገጠመ ጀግና ይሞገሳል። ወንድሙን ወገኑን የገደለ ግን ያዙኝ ልቀቁኝ አይፎክርም። ባህር ተሻግሮ የመጣ ወራሪን የገደለ ጀግና የሀገሩ ዜጋ ኢትዮጵያዊ ሁላ አድናቂው አክባሪው ነው። ይገጠምለታል ይዘፈንለታል። የገዛ ወንድሙን የገደለ መኖሪያ ቤቱን እንኳን አይፎክርም። የገደለው ልጁንና እናቱን ታለቅሳለች አባቱ ይረግመዋል። በመሆኑም ከፎከረ ጸጸቱ ይገርለዋል። በገዳይነቱ ይጸየፋል። ቃየልም እግዚአብሔርን አለው ኃጢአት ልሽከማት የማልችላት ቃልናትና። ቃየልም አቤልን ገደለው ተጸጸተ እንጂ አልፎከረም። ወያኔ ሰራዊትን የደርግ ሰራዊትን እየገደለ ተሰዋ እየተሰዋ ድል አደረገ። የደርግ ሰራዊት የወያኔ ሰራዊትን አባል ኢትዮጵያዊ ነበሩ። ከአንድ የሀገር ከአንድ መንደር ከአንድ ቤት ከአንድ እናት ማህፀን የተገኙ ወንድምናማቾች ነበሩ። አላማቸው ግን የተለያየ ነው። አንድ ለሀገሩ ዜጋ የሚጠራ አምባ ግፈኛና አምባገነን ነበር። ሌላው ደግሞ በዜጎቹ ላይ የሚደርሰውን ግፍና የተጨቆ ነበር። አገዛዝ ተቃውሞ ነበር። ለአመታት ተዋጉ። ግፈኛና አምባገነን ሁላ መጨረሻው ውድቀት መሆኑን በአለም ሁላ የሆነ ነው። የደርግ መንግስትም ወደቀ። ወያኔ በዜጎቹ ላይ ደረሰውን ግፍና መከራ ያጸዳ ዘንድ ኢትዮጵያ ነኝ ብሎ ቆመ። ነገር ግን ደርግ ያደረሰውን ጨቋኝ ስርዓትና አምባገነን አገዛዝ ወያኔ በአሁን ሰዓት በጥፉ በዜጎቹ ላይ አደረሰ። እንዴት አደራችሁ አድማጮቻችን? እንዴት አረፈዳችሁ? ይያልን ፕሮግራማችን በዚህ ሁኔታ ጀምረናል። አብራችሁን ቆዩ።
Why the League of Nations that's taken no step in the Chinese-Japanese question that has not interfered in the Chaco trouble is today so strong against this Italian campaign in Abyssinia.
More የተነሱና የወዳደቁት መስጋና ለነሱ አደረጀናች ለዛሬ ነፃነት ላበቁም ወገኖች
ዛሬ ጀምሮ ባህና የተጀመረው ፕሮግራማችን እንግዲህ እስከ 6 ሰዓት ድረስ ይቆያል። በዛሬው ፕሮግራማችን የተለያዩ አርስቶችን እንደተለመደው ይዘንላችሁ እንቀርባለን። እዚህ ስቱዲዮአችን ውስጥ አንድ እንግዳለን። በስዊድን የኢትዮጵያ ኮሚኒቲ ወይም ህብረተሰብ ምክትል ሊቀመንበሩ አቶ አበበ ከኛ ጋር ይገኛል። ትናንትና ዝግጅት ተደርጎ ነበር። ይህን ዝግጅት በተመለከተም እንዲሁም ወደፊት ስላላቸው አላማ አጠር ያለ ውይይት ከኢትዮጵያ ሬዲዮ ጋር ለማድረግ እዚህ ይገኛል። ከጎኔ ተመስገን አለ። ተመስገን እስቲ ምን ይዛልን ቀርበሃል?
መልካም። እንግዲህ እንደተለመደው በሳምንቱ የተከናወኑትን አበይት ጉዳዮች ዛሬም ለአድማጮቻችን እናቀርባለን። በመቀጠል ደግሞ በዝዋይ ስር ላይ የሚገኘው አቶ ተመስገን ደሳሌ ለኢትዮጵያ ህዝብ መልእክት አስተላልፏል። ያንን መልእክት ለአድማጮቻችን እናከፍላለን።
በጣም ጥሩ። እስከ መደበኛ ፕሮግራሞቻችን የልጆች ፕሮግራምና ዜና ጊዜያቸውን ጠብቀው ይቀርባሉ። ከዜና በኋላ የሚቀርበው የውይይት ፕሮግራማችን በዛሬው ዕለት የሚያተኩረው በወልቃይት ጠገዴ ጉዳይ ላይ ነው። ይሄ ነገር አሳሳቢ የሆነ በመምጣቱና የአንድን ጠቅላላ ዘር የማጥፋት ሁኔታ ለመጀመሪያ ጊዜ በኢትዮጵያ ውስጥ ሊካሄድ እየተካሄደም ነው የሚሉ አሉ። ይሄን በተመለከተ ከወልቃይት ጠገዴው ተወካይ ጋር ውይይት እናደርጋለን። ዘራችንን ሊያጠፉት ነው ታጥቀው የተነሱት ነው የሚሉት። ከኚህ ተወካዩ ጋራ በዛሬው ዕለት ሰፋ ያለ ውይይት ለማድረግ እንሞክራለን። እንግዲህ የጊዜው ሁኔታ እንደፈቀደልን
እንግዲህ የጊዜያችንን እንትን አይተን እንግዲህ አጭር ጽሑፍ ከባለፈው ይቀጥላል። እንግዲህ
ንቢቱ ነው
ከንብ ጋር ኑሮ የሚለውን እንግዲህ እንቀጥላለን።
ንቢቱ አትናከሺ፣ እሱን ይዘንላችሁ እንቀርባለን። እንግዲህ መልካም ቆይታ እያልን ከኢትዮጵያ ድምፅ ሬዲዮ ጋር እስከ 6 ሰዓት እንደምትቆዩ በማመን ፕሮግራማችንን እስከ 6 ሰዓት እንቀጥላለን።
ልጆች እኛ ደህና ነን።
ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ። ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰምታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
ብልጮ ብልጮ ጫዋነቱ ሲያምር መምሩን ይስማል ወላጆቹን ጭምር ማን እንደ ብልጮ ከብልጮ ሌላ እጁን ሳይታጠብ ምግብም አይበላ አጠብጠብጠብጠብ ሰውነቱን ሁላ ከዚያም በሰዓቱ ተማር ቤት ይደርሳል ትልቅ ሰው ሲመጣም ኮምበር ይነሳል ኖሪ ላልተነስተው ብልጮ ቶቶ እንደምንኖት መምር እንዴት ሰነበቱ እንቀመጣለን እርሶ ሲቀመጡ ደሞ ምን ካበለው ለራሱ ሳይሰጡ እጁን ሳደድ ዳርጎ የሰው ቃይነካም መቼ ብቻ የብልጮ መልካም ብልጮ ብልጮ ጫዋ ልጅ ነው በጣም አንድም የስድብ ቃል ካንደበቱ አይወጣም ጥፋትም ካጠፋ ይቅርታ ይጠይቃል ብልጮ ብልጮ መጫወትም ያውቃል
ሰና ነበር አንድ ደካማ የሆነ መንኩሴ ከለታት አንድ ቀን ከዳገት ላይ ሲቆፍሩ አዳኝ የሚያባረረው ነበር መጥቶ አባ አባኮ አድነኝ አላቸው መንኩሴውም ከስልቻቸው ውስጥ አቅብቶ አልብሰው እንደደበቁት አዳኞች መጥቶ አባታችን እንደምን ዋሉ አንድ ነበር በዚህ ሲያልፍ አላዩም አሏቸው መንኩሴም ልጄ ከቁፋሬ ላይ አንድ ጊዜም ቀና ስላላልኩኝ አራ አላየሁም ሲሉ መለሱላቸው አዳኞቹም ከሄዱ በኋላ የማታ ማታ መንኩሴ ነብሩን እንግዲህ የሚፈልጉ የሉም ርቀዋል ተነስተ ጥፋ እኔም መሽቶብኛል ወደ ቤቴ ገባለሁ ብለው ከሰልቻው ሲዋጡት ነበርም አስራው ጦሜን አውለው እንዲሁ ሊሆን ነው እርሶን እበላለሁ እንጂ አላቸው። ከሞት ባዳንኩ ፋንታ ልትበላኝ ቢሉት አሁን አላቸው። እንግዲያስ አራዊት በሸንጎ ተሰብስበው ይፍረዱ ደግ መልካም ይፍረዱ ይፍረዱ ተባብሎ አራዊቶች ከተሰበሰቡበት ፍርድ ቀርቦ ነገራቸውን አመለከቱ። ከዚያ በኋላ ዝንጀሮ ተነስተ ኦነት ነው ከስልቻ አስገብተው ወዲያና ወዲህ ብሎ የሚመገበውን እንዳይፈልግ አስረው አውለዋል። አሁን ምን ይሁን ብሎ ነው ሊበላው ይገባል በማለት ፈረደችው። ፍየል ደግሞ ጦሙን አውለው ምን ይብላ ብለው ነው ሊበላው ይገባል ብለው ፈረደች። ውሻ ጅብ የቀሩትም ሁሉ በየተራ እየተነሱ ሊበላው ይገባል እያሉ ተቀመጡ። ጦጣ ግን ወደ ኋላ ቀርታ እንደመጣች አየና ነብሩ ይሁልሽ እንኮየ ጦጢት ጦሜን አውለው ማታ ሂጂ አለኝ ይህንን ፍርድ እስቲ አንቺ ይልኝ አላት። ወንድሜ ያያ ነበር እኔ ከዛፍ ላይ እንጂ ከመድር ተቀምጬ መፍረት አላውቅም አለች። እሱም እንደፈቀድሽ የትም ሆኝ ግን ፍርድሽን ፍረጂ አላት። ከዛፍ ላይ ወጣችና አባ አያ ነብሩን ካዳኞች እኔ አዳንኩት ይያሉ የሚፈክሩት እንዴት አድርገው ነው እርሶ ደካማ ነዎት እንደዚህ ያለ ሁሉን የሚያንቀጠቅጥና የሚያሸንፍ ጎበዝ ነው አረ ለነገሩ በእንዴት ያላኳ ሆነ ያዳኑት እንጃ ኦነታ አይመስልኝም እስቲ ለመሆኑ እንዴት አድርገው እንደሸሸጉት ያሳዩኝ አለቻቸው። መንክሶም ይሁልሽ እንኮየ ጦጢት እንደዚህ አድርገው ነው ያዳንኩት አሎና ከስልቻ ውስጥ አግብተው ቢያሳዩት አባ እንግዲህ አለቻቸው። ቀና ብለው አያት ቢያደርጓት የስልቻውን አፍ አስረው ይደብድቡት በማለት አመለከተቻቸው። እሳቸውም እንዳሳየቻቸው አቅማዳውን አስረው ኃይለኛውን ባላጋራ በቆመጥ ነርተው ገደሉት ይባላል። በፍርድ ላይ መፍራት ማጣላት አይገባም። ምን ጊዜ ቢሆን ለተንኮለኛ ሰው ደግ ቢሰሩለት ሸሩን አይተው ይሁን እንጂ ፍርድ የእግዚአብሔር ነውና ተንኮል ያጠፋልና። ልጆች በዛሬ ተረታችን በዚህ ያልቃል። በዚህ ተረት ላይ መቼም የሚያስተምር ነገር እንዳገኛችሁ ተስፋ እናደርጋለን። በሚቀጥለው ጊዜ እስክንገናኝ ደህና ሁኑ ልጆች ደህና ሰንብቱ።
የአድምስ ሬዲዮ በየሳምንቱ እሁድ ከቀኑ 4 ሰዓት እስከ 6 ሰዓት በኢትዮጵያ አቆጣጠር የሚያስተላልፈው ፕሮግራም እነሆ ጀምሯል። እንግዲህ ከኛ ጋር እስከ 6 ሰዓት ድረስ እንደምትሆኑ በመተማመን ፕሮግራማችንን እንቀጥላለን።
መልካም እንግዲህ አሁን ከዚህ በማስከተል የሳምንቱን አበይት ጉዳዮች እንደስበት ሰዓት ላይ ደርሰናል። ከሳምንቱ አበይት ጉዳዮች አንዱ በኦሮሚያ ክልል የተከዘከዘው ህዝባዊ አመጽ እንደቀጠለ መሆኑና ባሳለፍነው ሳምንት የቦረናና የጉጂ ዞኖች ምስራቅና ምዕራብ ሐረርጌ እንዲሁም በወለጋ አካባቢ የተለያዩ ቦታዎች የተቃውሞ ማዕከል እንደነበሩ የተለያዩ መረጃዎችን አግኝተናል። እንደተለመደው የአጋዚ ወታደሮች በህዝቡ ላይ የሞት የአካልና የስራት አስከትለዋል። በዚህ ላይ እስቲ ምን አሳባላችሁ?
አንድ እነሱ ራሳቸው የሚሉት ነበር ስልጣን ሲይዙ ብሶት የወለደው ነበር የሚሉት የራሳቸውን ስልጣን ለመምጣት ሲታገሉት ብሶት የወለደው። እኔ አንድ ግራ የሚገባኝ የሰው ልጅ እንዴት አዝሮ ማየት ያቀተዋል? አንገት የተፈጠረው አዝሮ ለማየት ነው ሲባል ሰማለሁ። እነዚህ ሰዎች አንገትና ጭንቅላት እንዳላቸው አትሊስት ፊዚካሊ ኖራቸዋል እና እነሱ ራሳቸው በብሶት አንገብግቦን ይሄንን ሁሉ ስቃይ ይችላል ገረሰስ ነው እያሉ የሚሉትን ስልጣን ከላይ ከመጡ በኋላ ይሄንን ህዝብ መጣንልህ ያሉትን ህዝብ መጣንብህ እንዳሉት አድርገው ስቃውን ያሳዩታል። ይሄ ህዝብ ብሶት አይወልደውም ብለው ያስባሉ? ይሄንን ህዝብ ብሶት አይገባውም ብለው ያስባሉ? ወይስ የነሱ ብሶት የተለየ ነው? ወርቅ ስለሆኑ የነሱ ብሶት የተለየ ነው? ይሄኛው ነሐስ ስለሆነ ሌላው ህዝብ ብሶት አይሰማውም? ደነዝ ነው? ድንጋይ ነው? ዝም ብሎ ይገዛላቸዋል? በበደል ላይ በደል ሲበዛበት እሱስ ይሄን ሌላው ህዝብ ብሶት በቃኝ ብሎ መነሳቱ ይቀራል ብለው ያስባሉ? ለልጅ ልጆቻቸው ምንድነው የሚያደርፉለት? ጥላቻና ምሬት፣ ጥላቻ በቀል ነው የሚያደርፉለት። ዛሬ ነገ አናውቅም ይወድቃሉ። ማን ነው የአንድነቱ ጀግና ምን ብሏል? እመነኝ ኢሃደግም ይወድቃል። ደርግም ወድቋል፣ ኢሃደግም ይወድቃል። እኔም ደግመዋለሁ፣ ኢሃደግም ይወድቃል። ጀግና ጊዜ ነው፣ የጊዜ ጥያቄ ነው። ያን ጊዜ አሁንማ በየአደባባዩ በየፌስቡክ ሆናምኑ ይሄ ቀይና ቢጫ የወያኔን ባንዲራ ማትለብሰት ማትለብስ ትግሬ ተወላጅ የለም። እንትን ሆነዋል፣ መንግስት ሆነዋል። በዚህ በኢትዮጵያ ህዝብ ላይ ኮሎናይዝ አድርገው በቅኝ ገዥነት ይዘው የሚያስተዳድሩት አይነት እንትን ነው ያሉት። እና ጊዜያቸው ነው የሚጠብቁት። ብሶት እንደነሱ ብሶት እንዳሉት ብሶት የወለደው ህዝብ በየቦታው ሲነሳ መግቢያው ያን ጊዜ ይጨንቃቸዋል።
መልካም እንግዲህ ከዚህ የኦሮሚያ ጉዳይ ጋር ተያይዞ በዶክተር መረራ ጉዲና የሚመራው የኦሮሚያ ፌዴራሊስት ኮንግረስ አመራርና አባላቱ ላይ በደህንነት ኃይሎች በከፍተኛ ደረጃ ክትትልና ማዋከብ እየተካሄደባቸው እንደሆነ ከኢሳት ያገኘነው መረጃ ያመለክታል። እንዲሁም ቢሮዎቻቸው ውስጥ ኢቭን ገብተው ስብሰባቸውን እንዳያደርጉ እንደተከለከሉ ሰምተናል። እስቲ ከዚህ ጋር ምን መረጃ አላችሁ?
ለነገሩ ምን ይሄ እኮ አዲስ አይደለም። የተቃዋሚ ድርጅቶች የዲሞክራቲክ ፎርስ የሆኑትን ተቃዋሚ ድርጅቶች በነገራችን ላይ እኔ ተቃዋሚ የሚለው ራሱ እንትን አለው። ወያኔዎችም እየፈለፈሉ እንደ እንቁላል ይሄ በእንትን የሚፈለፈል እንቁላል አይደለ? የተቃዋሚ ድርጅቶችን እነሱ የሚፈለፍሉ ነበር። የራሳቸው የሆነውም ተቃዋሚ ነው ብለው አስቀምጡታል። ደሞዝ እየከፈሉ አሻንጉሊት የሆነ የዴሞክራቲክ የሆነውን ፎርስ መነቃነቅ ሲጀምር፣ መጠናከር ሲጀምር ያዋክባሉ። ቢሮውን ይዘጋሉ፣ አባሎቹን ያሳድዳሉ፣ አባሎቹን ያስራሉ፣ ይገላሉ። አዲስ አይደለም። እና ምንድን ነው የጨነቀው? እርጉዝ ያገባል የወለደችለት ገደል ይገባል የሚሉት ነው ሲጨንቃቸው። በተለይ ይህን የሚያደርጉት መቼ ነው? በጣም ችግሩ እየከፋባቸው ሲሄድ ልክ እንደ አበደ ውሻ ይፈናገጣሉ። ነው በራሱ የሚተማመን ሰው ውሾችን ያቸው። እኔ ወያኔን ከውሻ ጋር ነው የማመሳስለው። በእውነት ውሻ ውሾችን ያቸው። ትንሽ ውሻና ትልቅ ውሻ ፊት ለፊት መንገድ ላይ ሲገናኙ ማን እንደሚጮህ ታውቃለህ? ትንሿ ውሻ ነች ያዙኝ ልቀቁኝ የምትለው ስለምትፈራ ነው። ትልቁ ውሻ ዝም ብሎ ነው የሚያየው፣ ምክንያቱም ምንም እንደማታደርገው ያውቃል። በደንብ ተመልከቱ ውሾችን። ኢህአደጎችም ማሰር፣ መግደል፣ ማራወጥ፣ መለፍለፍ ምን ምን የሚጀምሩት መቼ ነው? ሁኔታው ሲያሰጋቸውና መፈራገጣቸው ነው። በቃ በየአካባቢው ሁሉንም ማስፈራራት ይጀምራሉ። እዚህ ዳያስፖራ ያለውንም አገሩ እንዳትገባ ይሄ አለ አይደለም። ያን ጊዜ ምንድን ነው ማለት ነው ጭንቅ ገብቶባቸዋል። ጭንቅን ደግሞ በእንደዚህ አይነት ይሄ ረጋ ብለህ እንትን ካላልከው በስተቀር የበለጠ ችግር ውስጥ ነው የምትገባው። በጭንቅ ጊዜ የምትወስደው እርምጃ ረጋ ብለህ አስበህ መሆን መቻል አለበት። ለእነሱ ግን ረጋ ብሎ አለማስባቸውን የምታየው መግደል ይጀምራሉ፣ ማሰር ይጀምራሉ። ያም ጠላት ነው ይሆናል፣ ይሄም ጠላት ይሆናል፣ ያም ጠላት ይሆናል። ችግር ላይ ናቸው፣ ባጭሩ ጭንቀት ላይ ናቸው። እኔ ሁልጊዜም የምለው ነው የኢህአደግ ብርታቱ የዴሞክራቲክ ፎርሱ አንድ አለመሆን ነው። አንጻራዊ ነው፣ ፍጹማዊ አይደለም። የኢህአደግ ጥንካሬ የተቃዋሚ ኃይሉ የዴሞክራቲክ ፎርሱ በአንድነት ከሰራና ለአንድ ዓላማ ከተሰለፈ ኢህአደግ ፍርክስክሱ ነው የሚወጣው። ይህንን ደግሞ አለው ፍርክስክሱ ነው የሚወጣው። ሁልጊዜ እንደዚህ አይነት እርምጃ የሚወስዱት ምንድን ነው? ችግሩ ሲገቡ ነው። በየአካባቢው እንትን ማለት ይጀምራሉ። ያ የሚያሳየው ችግር ውስጥ ናቸው።
መልካም እንግዲህ ከዚህ ጋር በተያያዘ ባሳለፍነው ሳምንት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኦሮሚያ ክልል ውስጥ ስለሚደረገው ሰላማዊ ሰልፍ መግለጫ ሰጥተው ነበር። በመግለጫቸውም ሰልፈኞቹ ላይ የማያዳግም እርምጃ እንወስዳለን በማለት ዝተዋል። ከዚህ ጋር እስቲ ምን
ይኸውልህ፣ አንድ ዴሞክራት ምን ይላል መሰለህ፣ ራሱ ቃሉን ዲሞክራሲ የሚለውን ቃልም የሚያቆታ አይመስለኝም። ዲሞክራሲ ትክክል ነው ማለት አይደለም። ዲሞክራሲ ትክክል ነው ማለት አይደለም። ዲሞክራሲ ማለት አብዛኛው የፈለገውን ስራ ላይ ማዋል ነው። ትክክልም ይሁንም አይሁንም እነዚህ ሰዎች ዲሞክራት ቢሆኑ ኖሮ አንድ ሰው ወጥቶ ይሄ ነገር አልተስማማኝም ያው በሕገ መንግስቱ ላይ ተጻፈ መቃወም መሰለፍ በደም ተቀምጧል። ያው ግን የጻፈበትን ወረቀት እና ቀለሙን ዋጋ ያወጣም ያ የጻፈው ሕገ መንግስቱ እንጂ እዛ ላይ የተቀመጠውን ሕግ ህሰው በሰላማዊ መንገድ አክብሮ ሲወጣ ሲቃወም ሽጉጥና ጠመንጃ እንትን ማለት ምን ማለት ነው? አልቻልክም ማለት ነው። በራስህ አትተማመንም። ኃይል ነው። ኃይል የሚጠቀም ሰው በራሱ ሌላውን ለማሳመን የማይችል ሰው ነው። በንግግር በቃላት በተለይ ደግሞ የሰው ልጅ ከእንስሳ ከሚለይበት አንዱ ምንድነው? ቃላትን አርቲኩሌት ያደረገ ፍላጎቱን መግለጽ ይችላል። እነዚህ ሰዎች ምንም መግለጽ አይችሉም። ቢመግለጽ እንኳን የመናገር ችሎታ እንኳን ቢኖራቸው የሚያሳምኑት አንድም ፋክት የላቸውም። ስለዚህ ምንድነው የሚያደርጉት? መሳሪያ ላይ ይዞራሉ። መሳሪያ ይዘው ስክሪፕቶ ይዘው የመጣን ልጅ ጠመንጃ ይተኩሱበታል። ዞር ብሎ ደግሞ እኛ ዲሞክራሲ አምጥተናል ለኢትዮጵያ ይላሉ። እና ምንድነው ዲሞክራሲ ምን እንደሆነ ማላወቁትም ዲሞክራሲ ምን እንደሆነ ቢያውቁ ያብዛኛው ህዝብ ፍላጎት ነው ዲሞክራሲ ማለት። ትክክልም ይሁን ስተትም ይሁን አንድ ጥያቄ እናሳል። በዛ ጥያቄ ላይ 100 ሰው እንዳለ ከ100 ሰው ስንቱ ነው በዚህ ጥያቄ ይሄ ነገር ይሁን የሚለው? ስተትም ሊሆን ይችላል። የህዝብ ብዛት ነው የሚወስነው። የህዝብ ፍላጎት ነው። እነዚህ ሰዎች ኦሮሚያም ሆነ ሌሎች አካባቢ ህዝቡ የሚለውን ጥያቄ መመለስ ቢችሉ ኖሮ ጠመንጃ ማያስፈልጋቸውም። ዴሞክራቶች ቢሆኑ ደግሞ ኦኬ እናንተ ጥያቄ ይሄ ከሆነ እናንተ የምትፈልጉትም እንደዚህ ከሆነ እንደዚህ እናደርግ ነበር ማለት ከስልጣን መውረድ ሁሉ አለ። አውሮፓ አሜሪካ ተመልከት። አን ነገር እንትን ሲል ህዝቡ ሆይ ሲል ለቅቄ ያለው ስልጣን ነው የሚለው። እኛ ሀገር ግን እገልሃለሁ ያንስታን እና ይሄ ነው ችግሩ። የፈላጭ ቆራጮች ዲክታተሮች እኔ አንድንትማ ዲክቴት ከማድረግ አያልፉም። ዲክቴት ታቃለ ክልብን ብየዋለሁ። ዲክቴሽን የሚባላል እንግሊዝኛ ኤሌመንተሪ ስኩል ምናምን ስንማ ዲክቴሽን ይላል። አስተማሪ ወጣና ዲክቴሽን ይላል። ፊት ለፊት ይቆማና በእንግሊዝኛ ያነባል። አንተ ያንን ቃል በቃል እንዳለ ትጽፋለህ። መቀየር አትችልም። ምን ያህል እንደገባሱ የሚለው ለማሳየት ዲክቴት ነው የሚያደርገ። ከዛ ነው ዴሪቬት የተደረገው ዲክቴት። ቃል በቃል ያለው ነው የምጽፈው። እና እነዚህ ሰዎች ምንድነው ዲክቴት ነው የሚያደርጉት። ይሄንን አድርግ ነው የሚሉት። ግን ስልጣን ላይ ስትመጣ ዲሞክራት ነኝ ካልክ ህዝብ የፈለገው ልትሰራ ነው የምትመጣው። ዲክቴት አታደርገው መልሰ ያንን ህዝብ እሱ የሚለውን ነው አንተ የምትሰራው። ካልሰራ ትወርዳለ፣ ምክንያቱም እሱ ነው ያወጣ። እነዚህ ሰዎች ግን ጠመንጃቸው ላይ ነው የሚያተኩሩት፣ ምክንያቱም ስለ ዴሞክራሲ አሁን ምንም እንትን የለም። ለነሱ ዴሞክራሲ ወያኔ ወይም የትግራይ ተወላጅ ሆነ መግዛቱ ነው የሚታያቸው። እና ከዴሞክራሲ ጋር እነዚህ ሰዎች ምንም አይተዋወቁም። ስለዚህ ይሄ በሙሉ የነሱ ተፈጥሯዊ ናቹራል እንትናቸው ነው። ኢንክሊኔሽናቸው ወደዛ ነው። በቃ እኔ ያልኩት ካልሆነ አጠፋለሁ በጉልበት ነው የሚያምኑት። በጉልበት የመጣ ደግሞ በጉልበት ይወድቃል። ደርግ ወድቋል፣ የሮማ ኤምፓየር ወድቋል፣ ሂትለር ወድቋል። ያልወደቀ የለም። ኢትስ ጀስት አ ማተር ኦፍ ታይም።
ያው ከዚህ ጋር በተያያዘ እኔ አንድ ያልገባኝ ነገር አለ። እሳቸው ከተናገሩት የማያዳግም እርምጃ እንወስዳለን ያሉት እሳቸው ይህን ቃል ማን ነው ይሄኛው መግለጫ ከመስጠታቸው በፊት የተለያየ እርምጃዎችን ወስደዋል። ገለዋል፣ አስረዋል፣ አካል ጉዳት አድርሰዋል። ህጻናት፣ ወጣት፣ አዛውንት ሳይሉ ሁሉንም እርምጃ ወስደዋል። ከዚህ በኋላ የማያዳግም እርምጃ ማለት ትላልቅ የሚባሉት እርምጃዎች ኦልሬዲ ተወስደዋል። ከዚህ በኋላ ሊመጣ የሚችለው እርምጃ ምን ሊሆን ይችላል? እስካሁን ያልገባኝ ጥያቄ
መናገር ስላለበት ነው። ሰውየው መናገር አለበት። ሰውየው በሪሞት ኮንትሮል ቁጭ ብለው ወያኔዎች ይሄን አርግ የሚሉት ሰው ነው። በጸጥታ ይገሉ ነበር፣ ይጨርሱ ነበር። አሁን በአደባባይ ወጥተህ ደግሞ ተናገር እስቲ በፍርሃት እንኳን ተንጠርጥሮ ቤቱ ይቀመጥ እንደሆነ እንጂ ምን መግደልም ለነሱ እንትን አዲስ አይደለም፣ ማሰርም አዲስ አይደለም። ይሄ እንግዲህ ፕሮፓጋንዳ ነው። ፕሮፓጋንዳ አንዳንድ ጊዜ ጦር ከፈታው ወሬ የፈታው ይብሳል ይባላል። እነሱ እንግዲህ በሚዲያ ወጥተው እንገላለን እየገደሉ የነበረው እንገደል ቢጨንቃቸው ነው። ቅድም ያልኩ የጨነቀው ርጉዝ ያገባል ነገር ነው። እንገላለን አንድ መሪ እንደዚህ ብሎ አይናገርም። ከባድ እርምጃ እንወስዳለን እንደዚህ ብሎ አይናገርም። ችግሩን ለመፍታት እንሞክራለን ነው የሚለው ዲሞክራት ቢሆን። ስለዚህ እኚህ ሰውዬ ወይም ይሄ ሰውዬ በተለይ የሚሰውየና የዚህ ሰውየ ነገር ሲነሳ የሚያሳዝነኝ የሃይማኖት ሰው ነው ሲባል ሰማሉ። እና በጣም ነው ማዝ ነው የሃይማኖት ሰው ለኔ ለህይወት ለሰው ልጅ ነፍስ ከሁሉ በላይ ክብር ያለው ሰው የሃይማኖት ሰው። ይሄ ሰውዬ ግን ቱልቱላ ነፊ የውሸት እንትን ነው ፕሮፓጋንዳ ነፊ ሆኖ ቁጭ ብሏል። ሂድ ሲሉት ይሄዳል፣ አትሂድ ሲሉት ይቀራል፣ ና ሲሉት ይሄዳል። እና የሚናገረው ምንም እንትን የለውም፣ ከእንትንም መቆጠር የለበትም። ይህ ተናገር ይሉታል ይናገራል፣ አትናገር ይሉታል አፉን ዘው ቁጭ ይላል።
ኦኬ እንግዲህ ሌላኛው ለሳምንቱ አበይት ጉዳይ ብለን ያዝነው ጉዳይ የጸገዴና የቃፍታ ሁመራ ነዋሪዎች እኛ ትግሬንን አማራ አይደለንም በማለት ሰላማዊ ሰልፍ አድርገዋል። ከዚህ ጋር በተያያዘ ብዙ መረጃዎች አሉ፣ ዜናዎች አሉ የተለያዩ። አንዳንድ ወገኖች ምን ይላሉ? ሰላማዊ ሰልፍ የወጡት ህዝቦች ወይም ሰዎች ወይ ግለሰቦች ቤት ለቤት እየተዞረ በህዋት ከድሬዎች የግዴታ ጥሪ በመደረጉ ነው ይላሉ። አንዳንዶች ደግሞ ያው እኛ ትግሬንን አማራለንም ብለው ነው የወጡት ይላሉ። እዚህ ላይ ምን መረጃ አላችሁ ወይ ምን አስተያየት አላችሁ?
እንግዲህ በመጀመሪያ ደረጃ ይሄንን የጸገዴንና የአካባቢው ሁኔታ በተመለከተ ታሪክ ቁጭ አደረገዋል። እነሱም ራሳቸው የሚሉት አለ ትግራይ ከተከዘ ያልፍም። ይሄ ማን ነው የያጽ ዮሐንስ ልጅ ራስ ማን ነው ስማቸው?
ራስ መንገሻ።
አዎ የተናገሩት ምንድነው? አሁንም አለ ተቀምጧል በቪኦኤም ኢንተርቪው አድርገው የትግራይ ወሰኑ የትግራይ ገዢ ነበሩ እሳቸው የትግራይ ወሰኑ ተከዘ ነው የሚሉት። እነዚህም የጠገዴ ሰዎችም አልካዱ የሚሉት ምንድነው? አዎ የትግራይ ሰዎች አሉኛ ጋ ግን እነሱን ለእርዳታ ሲመጡ ጎረቤቶቻችን የኛው ወገኖች ስለሆኑ እኛ ጋር እንዲቀመጡና እንዲረዱ አርገናል ነው ያለው ሰውየው ተወካዩ። እኛ ጋር እኮ ትግራይ የሚባል የለም ነው አላለም። አብረን ኖረናል ገብቷል አብረን ኖረናል ግን ግዛቱ የነሱ አልነበረም ኔቨር በነሱ ስር ሆነን ማናቀም። የቲፒኤልኤፍ መስራች ከነበሩት አንዱ ባለፈው ሳምንት ኢንተርቪው ያደረግናቸው ምንድነው ያሉት? አው ነበርኩበትን የሚሄድ ሲወሰን ያደረግንበት ምክንያት ምንድነው? ለመውጫ ለመግቢያ ብለን ነው ካርታውን ወደ ትግራይ ውስጥ ያስገባ ነው። ስለዚህ ምንም አይነት ፋክት የላቸውም ይሄንን የሚክድ የኛ ነው የሚያስብል የትግራይ ነው የሚያስብል። ግን ምንድነው አላማቸው? ምናልባት ወደፊት ምናልባት ታላቋን ትግራይ ለመመስረት አሁን የሚሰሩት በሙሉ ሁኔታው በሙሉ ትግራይ የዛ የምስራቅ አፍሪካ የበላይ ገዢ ለመሆን ለማድረግ ነው የሚታገሉት። እንደውም አንዳንድ ሰዎች ባሽሙር ምን ይላሉ? ትግራይ የምስራቅ አፍሪካ እስራኤል ለማድረግ ነው ሙከራቸው የሚሉ አሉ። እንግዲህ ባሽሙር ምን ማለት እንደሆነ ብዙ እንትን አይደለም ኢምፖርታንት አይደለም። እና ለሚሆነው መሬት ከየአካባቢው ይወስዳሉ ከጎራባች ሀገሮች። ምናልባት ይሄ ምናልባት ነው የተሳካልን እንደሆነ ኢትዮጵያውኖች መጨረሻ ላይ አንድ ሆነው ወጡን ያሉ እንደ ወጡ ያሉ እንደሆነ የአትሊስት ይሄን ይዘን ወጣለን ነው የሚሉትና የተወሰኑ መሪዎችን መሰብሰብ ላይ ናቸው። ለዚህ ደግሞ የሚሰሩት አንዱ ተንኮል ምንድነው? አካባቢውን በራሳቸው ቁጥጥር ስር አድርገው ከትግራይ ሰዎች ያፈለሱ ወደ 500 ሺህ ሰው ግማሽ ሚሊዮን ሰው አስፈራዋል ነው የሚሉት። የትግራይ የጠገዴ ሰዎች የትግራይ ሰዎችን አስፈራዋል። ድሮ ከሚቀሩ ከይኖሩ ከነበሩት እኛ ጋር መጥተው ይኖሩ ከነበሩት በተጨማሪ የታጠቁ ግማሽ ሚሊዮን ሰዎች አስፈራውብናል ነው የሚሉት። አሁን እነዛን ሰዎች በግድ ያሰጡ ተሰለፉ ይሏቸዋል። ይሄ እኮ የሰይጣን የርኩስ ተንኮለኛ አላማ ነው። እስቲ አንተ ሰው ቤት በእንግድነት ሄደህ ወገኔ ስለሆንክ ረፍ እልሃለሁ እኔ ቤት ቀስ ብለህ እንትን እያልክ ብለህ መጨረሻ ላይ እኔን ከቤት ውጣ እንደማለት ነው። እነዚህ ሰዎች የመጨረሻ የሂውመን እንትን አጥተዋል። አራዊት ደረጃ ሊደርሱ ምንም አልቀራቸውም። አስተሳሰባቸው ማለቴ ነው የሰው ቅርጽ መልክና ቅርጽ ይዘው አንዳንድ የሚወጡትን ፎቶግራፎች ሳይ በጣም ነው ማፍረው። የሰው ልጅ እንዴት አድርጎ የሰው ልጅ እንደዚህ ይገላል? ከእናት የተወለደ ከሴት እህት ያለው እናት ያለው እርጉዝ ሴትን እንደዚህ እንዴት አድርጎ ይገላል? ህፃን ልጅን ስክሪፕቶ የያዘን ህፃን ልጅ እንዴት አድርጎ በመሳሪያ ይገላል? ኢንሂውመን። እና የሚሰሩትንም የሚያውቁ አይመስለኝም። እኔ ሃይማኖተኛ በሆን ይህንትንተፍረ ይቅር በላቸው ምንድን ነው ያለው ክርስቶስ? ይቅር በላቸው የሚሰሩትን አያውቁትም። ግን እነዚህ የሚሰሩትን ያውቃሉ። ቀጥል።
ከዚህ ጋር በተያያዘ አንድ አስተያየት ለመስጠት ነበር። በፍላጎታቸው ነው የወጡት እንኳን ቢባል የቃፍታና የጸገዴ ነዋሪዎች የነሱ በፖሊስ ታጅቦ መውጣት
ሰላማዊ ሰልፉ ነው የምትለው? ምንም እኮ ምንም ያስገርም የለም። እነዚህ ሰዎች አይነ የበሉ ናቸው። ተቃዋሚው የዲሞክራቲክ ፎርሱ አዲስ አበባ ውስጥ ሌላው እንኳን ተው ሰላም ያለበት ነው የሚሉት እነሱ ጋር ሰላማዊ ሰልፍ ወጥቶ በአደባባይ ሰላማዊ ሰልፍ ለማድረግ ሲሞክር ምክንያት ሰጥቷል። ፖሊስ የለንም at the same time በሌላ በኩል ፖሊስ የሚገል ያዘጋጃል። ፖሊስ የለንም የጥበቃ ኃይል የለንም ማለት ምክንያት ይሰጣሉ። ሰልፍ እንዳትወጣ ያደርጉሃል። ግን እነሱን የሚደግፈውን ደግሞ በየቤቱ ይሄዱ እየቆረቆሩ ውጣና ተሰለፍ ገብቷል። ሁለት የተለያየ አገዛዝ ነው ኢትዮጵያ ውስጥ ያለው። የኮሎኒያሊስት አይነቶቹ የገዢዎቹ እንትን አለ። ይሄ ደግሞ የባርነት ስር ያለው በማርነት ቀንበር ስር ያለው አለ ደግሞ። እሱ መብቱንም እንዲናገር አይፈቀድለትም ህገ መንግስት ውስጥ ያለው ነው ያሳፈሩትን። ሌላው ግን የነሱ ወገን የሆኑን የትግራይ ኢንተረስትን የሚያስጠብቀውን ከሆነ ግን ወጥቶ ፖሊስ እየጠበቀው ምንም እንዳይደርስበት ወታደር እየጠበቀው ያደርጋል። መረዳት ያቃተን ኢትዮጵያኖች ዘረኛ መንግስት መምጣቱን የተረዳን አይመስለኝም። ገና ማአት ነገር ይሄዳሉ ቀጥል እና ምንም የሚያስደንቅ አይደለም። ገና ብዙ ያረጋሉ።
ከዚህ ጋር በተያያዘ
የመጨረሻ እንደነጥብ ብቻ አንሳና ጊዜ እንዳይሄድብን
መልካም የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሮን ወደ ኢትዮጵያ ሊጓዙ እንደሆነ ያገሪቱ ባለስልጣናት አሳውቀዋል። ከሳቸው ጉዞ ምን እንጠብቅ?
እኔ እውነት ለመናገር ከሆነ እንደ ኢትዮጵያዊ አንድ ነገር መጀመሪያ ግን ማመን መቻል አለብን። መንግስታት ቋሚ ወዳጅ እንጂ ቋሚ ጥቅም የላቸው። ማነው ቋሚ ጥቅም እንጂ ቋሚ ወዳጅ የላቸው። ካሜሮን ኢትዮጵያ ቢሄድ ለኢትዮጵያ ህዝብ ብሎ አስቦ አይደለም። ምናልባት ትንሽ ነጥብ እንደው ምናልባት እሺ በህዝብ ምርጫ የወጣ ሰው ነው ይሄ ሰውዬ። በህዝብ ምርጫ እንደሚወርቅ ያውቃል። የሚከተለው ምርጫ ላይ እንደሚወርቅ ያውቃል። አንዳንድ ጥያቄዎች ሲነሱበት ጥያቄዎቹ እየጎሉ ከሄዱ ያችን ማፍረስ ይፈልጋል መመለስ ይፈልጋል። የግንቦት ሰባቱ መሪ መያዛቸው ትንሽ ተቃውሞ ሊያሰማበት ይችላል። ያንን ማብረድ አለበት። አንድ ነጥብ ነው ሄዶ ሊለምን ይችላል። ይሄችን ነገር እንዴት ነው በሰላም እንፍታና እኛም ገንዘቡን እንቀጥልላችሁ ሊል ይችላል። ከዛ አልፎ ግን የኢትዮጵያ ህዝብ ተበደለ ተጨቆነ ሄጄ እነዚህ ላናገር አይመስለኝም። እኔ እኛም መጠበቅ የለብንም። ለሱም የሚጠቅመው ከሆነ እነዚህ ሰዎች የሚሰሩትን ስራ በሙሉ ጓሄ ነው የሚለው የሚጠቅመው ከሆነ ግን ሁኔታውን አሰሳ አድርጎ የነሱ ሰላዮች ምናቸው ማሰሰው እነዚህ ሰዎች በዚህ ሁኔታ ከቀጠሉ የሚቆዩ አይደሉም ስለዚህ እናስተካክል ብለው ማካሪዎች ከመከሩት እነሱ ናቸው ከመከሩት ወል ይሄድና እንግዲህ አይ እናንተ የምትሰሩትኛ ብዙ ምን ተናላለንም ይሄን ነገር አስሙበት ሊል ይችላል። ኢትዮጵያዊው ነው ግን ነገሩን ማጠናከር ያለበት ውጭም ያለው ውስጥም ያለው። ያን ጊዜ ጫፍ ላይ እንኳን ቆሞ ያለውን ገፍትረው ይጥላሉ ራሶቹ ነጮቹ። አንድ እንትን ልንገር ልትቀስልና ነጥብ አለ መስለኝ ሌላ የዚች ምናም መብራቱ ነው ምናም ይሏት ነጥብ አለ መስለኝ እሷ እናነሳለ አንድ ነገር ብቻ ልንገር ነጮቹ እንዴት እንደሚያስቡ የዛይሩ ሞቡሱ ሴሴሴኮ የመጨረሻ ፈላጭ ቆራጭ ነበር ኢትዮጵያ ውስጥ እንትን አፍሪካ ውስጥ ዛይሩ ውስጥ ህዝቡን መከራው ነበር የሚያሳየው። ይገላል ያስራል ያካበተው ገንዘብ እልፍ አላፍ ነበር። በማን ምርዳታ ነጮቹ ይዘውት ነበር እንዴ እንዲያቀፈው ደቁፎ ኢቭን ሳውዝ አፍሪካዎች ሁሉ መጨረሻ ላይ ህዝቡ አምጾ ረብሻው ሲበዛ ምን ሲል ሌላው ቀርቶ አሳይለም እንኳን አንሰጥህም ማለት እንዴ አቀፈው ደግፎ ያዙ። ፈረንሳዮች መጥቼ ካንሰር አለብኝ ልታከም እንኳን ሲል አትገባም ማለት የሚቀበለው አሜሪካን አትገባም ማለት መጨረሻ ላይ የሚቀበለው አጥቶ መጨረሻ ላይ የሞሮኮ ንጉስ ሐሰን ጓደኛው ስለነበረ ግባና አርፈጻጥ ብለ ከኖርክ ቀስ ዝም ብለ ግባሉ ገብቶ እዛ ሞታል ገባ። እና መንግስታት ቋሚ ጥቅም ብቻ ነው ያላችሁ ወዳጅ ያላችሁ። ብዙ ጊዜ ኢትዮጵያኖች ለምድርዝም እንደማያደርጉልን እንላለን። እኛንን ማድረግ ያለብን እኛ ስናደርግ መንግስታቱም ያደርጋሉ። እኛ ስዊድን ውስጥ አፋጠን ብንይዛቸው 100% ሹ ነኝ ስዊድኖችም እንደ ይሄን ነገር እኮ በዛብን ጮህቶ በዛብን ነው የሚሉት። ይሄንን ማወቅ አለብን። እና ካሜሩንም የሚሄደው ከራሱ አንጻር ነው ከራሱ ጥቅም አንጻር ነው። ግፊቱ በስቶበት ከሆነ ያንዳርጋቸውን ጉዳይ ያነሳል ጥያቄ የለውም። የመጨረሻ የሚመብራቱን አልክ መሰለኝ።
በመጨረሻ የኔም ስባቱ አማጋሪ ንግግር ነው። እኛ እንደነግሞ አልፈልግም ምክንያቱም ከተናገረ
ደግሞ
የነገረ
ከሰደበኝ ደግሞ የነገረኝ አይ ነው።
እኔ በነገገራ ከነበሩት ጉዳዮች አንዱ ነው። እዚህ ላይ ምን አሰባለሁ
እኔ በጣም 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 ነው ማዝ ነው። ሆምወርክ በተሰጠን ቁጥር ስራ ፖዚቲቭ ሆነ ለዲሞክራቲክ ፎርስ ጥቅም የሚሰራ ስራ ከመስራት ይልቅ እነሱ የሚሰጡትን ሆምወርክ ስናኝክ ነው የምንውለው። ይሄ ነገር እነሱም ሊሆን ይችላል ውሸትም ሊሆን ይችላል ሌላም ሊያደርገው ይችላል። እነሱም ራሳቸው በዚህ እንድንጠመድ በየፓልቶኩ በየምናምኑ በዚህ ተጠምደን ሌላ ኮንስትራክቲቭ የሆነ ስራ እንዳንሰራ ሊያደርጉ የሚያደርጉት ስራ ሊሆን ይችላል። ይሄ አሁን እኔ ዝም ብሎ ሃይፖቴሲስ ነው። ግን መጠንቀቅ ያለብን ዝም ብሎ አንድ ነገር በወረወሩ ቁጥር እዛ ላይ ልክ እንደ ውሻ ስንናከስ ጊዜ መፍጀት የለብንም። እነዚህ ሰዎች እኮ ይሄን አሁን ማነች ሚሚ ምናምን ነው ከመን ከተናገረች የበለጠ ማአት ነገር ሰርተውናል። መናገር ብቻ ማአት ነገር ሰርተውናል ገና ይሰሩናል። ታዲያ ይሄንን ቢግ ዲል አድርገን በየንትኑ ላይ ጊዜያችንን ለምን እናጠፋበታለን? ቱ ቢጊን ዩዝ ይሄ ነገር እሷ ራሷ ቃል በቃል ያለችው ነው። ካልሆነ ደግሞ ባክፋየር አለው ቡሜራንግ ሆኖ እኛኑን እንትኑ ይው ተመልከቷቸው ውሸት እኮ ነው ሲያናፈሱ የሚሉት ነው የሚያሰኘውና መጠንቀቁ ጥሩ ነው ላለው ባጭሩ
መልካም
ስራችን ላይ እናተኩር ነው እንት
መልካም እንግዲህ አመሰግናለሁ አህመድ። የሳምንቱ አበይት ጉዳዮች
በዚህ ተጠናቀቃሉ። እንግዲህ አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። ይቺን ዘፈን እንጋብዛችኋለን።
ኦ ገዘሎላ ቡሊ ገይሮ
አድማጮቻችን ይህ የምታዳምጡ ስቶክም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመከተል ደግሞ የኢትዮጵያን ማህበረሰብ ወይም ኮሚኒቲ በተመለከተ የአንግዳችንን አቶ አበበን ተመስገንና ሃና ጥያቄና መልስ ያቀርቡልታል። ከሁለቱ ጋር ውይይት ያደርጋሉ። ወደ እነሱ ወስዳቸዋለሁ።
አበበ እንግዲህ ወደ ስቱዲያችን እንኳን በሰላም መጣ ከነላለን። ከዚህ በመቀጠል አጭር ጥያቄም ያው ባለው ነገር ላይ አጭር ጥያቄና መልስ እናደርጋለን ማለት ነው። ትናንትና ተደርጎ ባለፈው የስዊድን ማህበረሰብ በስዊድን የኢትዮጵያን ማህበረሰብ በስዊድን አጭር የሆነ የእንትን ከማህበረሰቡ ጋር ትንሽ ፕሮግራም ነበር። አላማው ፕሮግራሙ እና እንዴት አለፈ የሚለው ባጭሩ።
ኦኬ መጀመሪያ ራሴን በትንሹ ላስተዋውቅ። አበበ ካሳ ባላለሁ። ምኖረው በስንስፋል ነው። የኢትዮጵያ ማህበረሰብ በስዊድን ኮሚቴ ምክትል ሰብሳቢ ወይም ምክትል ሊቀመንበር ነኝ። ወደ ጥያቄሽ ልግባና ትላንትና የተደረገው የኢትዮጵያ ማህበረሰብ በስዊድን የመጀመሪያው ምናልባት ተለቅ ባለ መልኩ ስዊድን ከሚኖሩ ኢትዮጵያውያን ጋር ያደረገው ዝግጅት ነው። ዋናው አላማ ኮሚቴው ወደፊት ኢትዮጵያውያን የራሳችን የሆነ አንድ የመገናኛ ቦታ እንዲኖረን በአጭር ጊዜ እቅድ ይዘናል። ይሄንን ነገር ለማሳካት ምን ማድረግ እንችላለን በሚለው ጊዜ ኢትዮጵያውያኖችን እያዝናናን እርስ በርስ እየተዋወቁ ለማህበረሰቡ የሚሆን ገቢ ማግኘት ይቻላል። ያንን ገቢ ካገኘን የምናስበውን ያን አንድ ማዕከል ኢትዮጵያውያኖች ሊገናኙበት የሚችለውን ማዕከል መመስረት ወይም ያንን ቦታ ማግኘት እንችላለን እና ዋናው አላማው ያ ነበር። ያንን መሰረት አድርገን ነው በተለያየ ቦታ ለማስተዋወቅ ሞክረን ነበር። የሁኔታውን ምናልባት ዝግጅቱ የነበረው በጣም ጥሩ ነው፣ ግን በሚቀጥለው ላይ ምናልባት ላብራራው ይችላል። አላማው ግን ያ ነበር ማለት ነው።
መልካም። እንግዲህ አበበ ለነገሩ እኔ ፕሮግራሙ ላይ ነበርኩ። ፕሮግራሙ በጣም በአማረ ሁኔታ አልፏል። እሱን ታዝቤ ነበረ። አንዳንድ ነገሮች በፕሮግራሙ ላይ ተካሂደው ነበረ። እንዳሰባችሁት ፕሮግራሙ ግቡ መጥቷል ወይ? ለምሳሌ የገንዘብ ማሰባሰቡ አላማ ተሳክቶላችኋል ወይ?
በአብዛኛው ነገር ላይ ካሰብነው በላይ የሆነ ነው። ትንሽኛ እንደውም መጀመሪያ አካባቢ የመጣውን ሰው ስናይ ለማዶ ሆኖ በሰዓት የመገኘት ችግር አለ እና ትንሽ አሳስቦን ነበር። ይሄ ነገር እንዴት ነው የሚል ስናዘጋጀውም ቢሆን ኖሮ ምን ማድረግ አለብን እያለን ነበር። ስናየው ግን ቀስ እያለ ሰው ሰዓቱ እየቆየ ሲሄድ የመጣው ሰው በብዛት ራሱ ከምንጠብቀው በላይ ነው የነበረው። ራሱ ሰው ከዚህ በፊት በተለያየ ዝግጅቶች ላይ አጋጣሚ አይተናቸው ማናቃቸው ናቸው በብዛት። እኔ እንኳን እዚህም ስለማልኖር ላላቃቸው እችላለሁ። እና እርስ በርስ እንጠያየቅ ነበር እንዴት ነው ነገር በምንባባልበት ጊዜ ብዙ አዲስ የማናውቃቸው ፍላጎት ያላቸው ኢትዮጵያኖች ተገኝተው ነበር። በዛ በኩል በጣም በጣም ደስተኛ ነን። አንድ ግን ምንድን ነበረ ለዚህ ለሚመሰረተው ማዕከል እንዲሆን የተዘጋጀ ቶምቦላ ነበረ። በእለቱ ለማውጣት አስበናል፣ ግን ቢያንስኛ ከተጠበቀው ግማሹን እንኳን በጊዜው አላሟላም። ስለዚህ ያንን ቶምቦላ ለማውጣት አልቻልንም። ከአሁን በኋላ በሚቀጥለው አንድ ወር በኋላ ማርች 26 ዝግጅት አዘጋጅተን የመጣው ነገር ይምጣ እንጂ በዛ ጊዜ እንደምናወጣ ቃልም ገብተናል፣ ነገሩንም እናደርጋለን። ስለዚህ ቶምቦላውን የገዙ ሰዎች በሚቀጥለው ማርች 26 በሚኖርን ዝግጅት እንደሚወጣም እንዲያውቁን ፈልጋለን።
ይሄን ቶምቦላ በተመለከተ እንደገባኝ ከሆነ በነገራችን ላይ የትናንትናው ዝግጅት ትንሽ አስግቶኝ ነበር። ምን ኢትዮጵያ ውስጥ ልጅ ሆነ ሻይ ቤት እንገባና እንቀመጣለን ይበራድ ይዘን እና ስትቀም ልጆች ነን፣ ያው ገንዘብ የለም። በራድ ይዘህ በራድ በ15 ሳንቲም አራት ምናምን ሻይ ነው ይሰጠዋል። ከዛ በኋላ አንቺን በራድ ይዘን ቁጭ ብለን ሙዚቃ እየከሰከስን ድላድራግ የሚባል ሻይ ቤት ነበር ትዝ ይለኛል። ቁጭ ብለን ቀኑ ሙሉ ሰው ውጡ ይላል። እንዴ አንድ በራድ ይዛችሁ ነው እንዴ ቀኑ ሙሉ ዝም ትከበት ድገው? በቃ እንግዲህ አንድ በራድ ድገመን እንል ነበረ። እና ትናንትና የሚፈራውት የነበረው ቤቱ ሲሞላ እንዴ እነዚህ ሰዎች መጀመሪያ መቀመጫ ሲጠፋ መጀመሪያ መጣችሁ የበላችሁ ውጡ ይሉኛል ብዬ ፈርቼ ነበር። እና በጣም 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 ብዙ ሰው ነበር የመጣላችሁ። ግን በዛው አንጻር ደግሞ በጣም ብዙ ሰው መጥቶ ቦታው ጠቧችሁ ቶምቦላውን በሚከተለው ነው የምናወጣው ስትሉ ምንድን ነው የተረዳሁት እንደገባኝ ከሆነ ከተሳሳትኩ አርግመኝ ቶምቦላው 500 ምናምን ነው 500 ክራውን ነው በዛ ምክንያት አንዳንድ መግዛት ያልቻሉ ሰዎች አሉ ግን ያደነኩት ምንድነው ኢትዮጵያዊውን ቶምቦላን ባይገዛ በገብቶ በኢትዮጵያዊነቱ 100 ክራውን ከፍሎ መዝናናትና ከወዘወኖቹ ጋር መገናኘት ይችላል ይመስለኛል በአብዛኛው የመጣው ሰው እንደዛ ያደረገ ነው ትክክል ነው
ያ
በጣም ጥሩ አላማን ያረጋችሁት ማለት ነው
አብዛኛው ሰው ልክ ነው እንደውም ቶምቦላውን ገዝተውም ያልመጡ ብዙ ሰዎች አሉ የመጡት አንዳንዶቹ በ ምናልባት በጥሩ መልኩ ያላስተዋወቅንም ወይ አልደረስንም ወይም ዋጋው 500 ክሮነር መሆን ትንሽ ያስደነገጣቸው ሊኖሩ ይችላሉ አናውቅም አላማው ማብራራት አለብን ይሄ መመስረቱን እኛ ኮሚኒቲው ጋር ስንሰራ እንዳስተባባሪ ነው ሚናችን ብለን ነው የምናምነው ህብረተሰቡ ይመጣል ይሳተፋል ያን ነገር የራሴ ነው ብሎ እንዲቀበለውና ይሄን መስረታው ይሄ ምንፈልገው ማዕከል ላይ በተለያየ አይነት መልኩ እንዲሳተፍ ነው በእኛ በኩል ግን ጥረት ማድረግ አለብን ህብረተሰቡ በተለያየ በኩል ያለው ለማሳተፍ ጥረት ማድረግ አለብን ቶምቦላውን አርገናል በቶምቦላ የተሳተፈዋሉ በእለቱ መተው ደግሞ ጨረታም ራሱ ተካሂዶ ነበር በእለቱ እዛ ላይ ያለው ሰው ሁሉ ነው የተሳተፈው መተው በፕሮግራሙ ላይ የተሳተፉት ግን በሁለት መልኩ ነው ለኛ የጠቀሙ አንደኛ አነቃቃን ያየናቸው ሰዎች ከተበቀነው በላይ ነው ከተለያየ የህብረተሰብ ክፍል ነው ማለትም ይቻላል በጣም ወጣት ከሆነው እስከ ሽማግሌው ድረስም መጥቷል አምንፈልገውም ያ ነው ስብጥር ያለው ኢትዮጵያዊ እዚ ያለውን የሚወክል 60 ሆኖ እዚ አካባቢ ስዊድን ውስጥ ምን ኖሮን አብዛኛው ህብረተሰብ የሚወክል ከሆነ በሚሄዱበት ቦታ እኛ ምንፈልገው ያን መልእክት ያሰራጩልናል ብለን እና በዛ በኩል በጣም ደስተኛ ነን ግን የቶምቦላው ማሰባሰብ የቻልነው ቁጥሩ ስላነሰ ነው በሚቀጥለው ግን በንከስርም ምንም ብንሆን ማርች 26 እንደሚወጣ በርግጠኝነት
ነው እኔ ለማድነቅ የፈለኩት የቶምቦላው 500 ክራውን ቢሆንም እሱን ካልገዛችሁ አትመጡም ብትሉ ኢትዮጵያዊውን ይሄም ጠላው ሀብት ያለው ጉልበት ያለው ምን ያለው ብቻ በሀገሪቱን ላይ ይሰለፍ የሚለውን አልደግፍም እኔና አቅም ባይኖ ከለለው በኢትዮጵያዊነቱ ከወገኖቹ ጋር 100 ክራውንም 50 ክራውን ያን መፍቀዳችሁ ጥሩ ጉድቢን ነው ለማለት ነው ቀጥሎ
መልካም እንግዲህ በፕሮግራሙ ላይ እንደተመለከት ነው በድሮ ስርዓት ማለት ባለፈው በደርግ ስርዓተ መንግስት ላይ የነበሩ ሁለት የተለያዩ ለሀገራቸው የሰሩ ግን በተለያየ አላማ ቆመው እንደውም አንዱ ሰው ሲናገሩ ወጣትነታችን ግልፍተኛ አርጉን ሳንስማማ ቀርተን ተለያይተን ነበር ብለው ተናግረው ነበር እና ዛውታ ላይ ደግሞ የነኝን ሁለት የተለያዩ ሰዎች አንድነት ለማየት ይችላል ነበር እስቲ ስለሱ አጠራር ገለጽን
ያ ይሄ ማህበረሰብ ሲቋቋም በዋናነት ሁለት አላማዎች ነው ያሉት አንደኛ በኢትዮጵያኖች መካከል ያለውን የገላይ ግንኙነታችን ባህላችንን ቋንቋችንን ማዳበር ነው ሁለተኛው ደግሞ ስዊድን በመኖርበት ጊዜ በስዊድንን ያለንን ጥቅም ተሰባስበን በጋራ በኢትዮጵያነት ብንገፋው እናስከብራለን እና የመጀመሪያው አላማ በማከላችን ያለው በኢትዮጵያኖች መካከል በተለያየ አመለካከት ውስጥ ኖረው ወይም ከዚህ በፊት የነበሩ ሰዎች ሲቀራረቡና ሲነጋገሩ ከሰማ አንዱ የተናገሩት ምንድነው መነጋገር ነው የሚሻለን سنቀራረብ ነው የሚሻለው ከዚህ በፊት ምናልባት ተለያይተን እኔና ሌሎቻችን በተለያየ አመለካከት ውስጥ ሆነን እምንተያይበት አይን ሌላ ነበር سنቀራረብ سنነጋገር እንደዛ አይነት ምናልባት ማዕከልም ቢኖርን የምንነጋገርበት የምንግባባበት ነገር ይኖርና በጥሩ መልኩ እንተያይበት ይኖራል እንደዛ አይነት ነገር በይበልጥ ወደፊት እናያለን ብዬ ነው የምጠብቀው በተለያየ ኢትዮጵያውያን በጎሪጥ ይታይ ከነበረም እነዛ ሰዎች አንድ ማዕከል ኖሮን በመንገናኝበት ጊዜ ያ እንደ አላማ ያደረግነው ኢትዮጵያኖች እዚህ ምን ኖረው ያንዳ ጋር ልጆችንን ተቀራርበን ተወያይተን በጋራ ያሉንን ባህሎች ቋንቋ ግንኙነታችን ራሱ የግል የሰው በሰው ግንኙነታችንን ማጠናከር እንችላለን እንደዛ ሲጠናከር ሊመጣም ይችላል ነገር እኛም አናቀውም ሰው ብዙ ነገር ሊፈጥር ይችላል የተለያየ አይነት አመለካከት ያላቸው የተለያየ አይነት ብቃት ያላቸው በተለያየ የእድሜ ሁኔታዎች ውስጥ ያሉ ኢትዮጵያኖች አሉና ያ አንድ ላይ መሰባሰቡ የሚፈጥረውን ነገር ወደፊት እናያለን። ግን ባለ እንዳልከው በዝግጅቱ ላይ በጣም ደስ የሚል ነበር። ያብዛኛው ሰው ስሜትን ሳይ ነበር ልቡን ነክቷል። ደስ የሚል ነገር ነው። እኔ ራሴ በጣም ጥሩ ስሜት ነው የተሰማኝና ያንን ማለት ነው።
አበ እንግዲህ እንደነገርከን በትናንትናው ዕለት በጥሩ ሁኔታ እንዳለፈ ነበር የነገርከን። እኔ አሁን ለጥያቄ ላቀርብልህ ከምችለው በቀጣይ ማህበሩ ማለት ነው አሁን ትናንትና የገቢ ማሰባሰቢያ ፕሮግራም ነው እንደነገርከን ያዘጋጀው ማለት ነው። እና በስዊድን የሚኖሩ ኢትዮጵያኖች ስታሰባቸው እንደዛ አይደሉም፣ በጣም በርካቶች ናቸው። እና ይሄ ማህበር ተጠናክሮ እንዴት አድርጎ ነው ሁሉንም ኢትዮጵያኖችን አሳባስቦ መቀጠል እንደ ማህበር እንደ ኮሚኒቲ ማለት ነው። ስለዚህ ይሄ ማህበር ከፖለቲካም ከምንም የነጻ ነው። ስለዚህ ብዙ ሰዎች እንዴት አድርጎ ማሰባሰብ ይችላል የሚለው እንዴት አድርገት ገልጻል?
ያ ማህበሩ ሲቋቋም ገለልተኛ እንዲሆን የታሰበው ገለልተኛ ማለት እንግዲህ በአንዱም በሌላውም አይገባም፣ ደግፎም የዛን ዓላማ አያራምድም። ኢትዮጵያኖችን
የድርጅቶችን ፍላጎት አያንጸባርቅም። የራሱ ግን በኢትዮጵያዊነት የሚስማሙን ማበሩ አባላቱ የሚስማሙበትን ስራ ላይ ያውላል።
ግን አንዱን ደግፎ አንዱን ይዞ አይሄድም። ዋናው ያ ነው የተነጋገርነው፣ ሌላ ነገር የለውም። ገለልተኛ ነው የሚሆነው። ያንዱን ያንዱን አይደግፍም፣ ይዞም አይሄድም። ከዛ አንጻር እኛ ያሰብነው እኛ ጋር ስራዎቹን መስራት ነው ያለብን። ስራዎቹን መስራት ነው ህብረተሰቡ የሚያምነው ስራውን ነው የምትወስደው እርምጃ ዛሬ ያን እምነቱን የሚጨምርላቸው ስራውን እያዩ ነው ብለን እናምናለን። አሁን ያደረግነው መጀመሪያ መቀመጫውን አንድ የሆነ ማዕከል ለመፍጠር ነው። ይሄ ዝግጅቱ በሌላ መልኩ ዝግጅቱን ልናረጋው እንችላለን። ገንዘብ አሁን ለምሳሌ የተለያየ አይነት ድርጅት ያላቸው ሰዎች አሉ። ድርጅታቸውን መተው ለህብረተሰቡ ማስተዋወቀው ቢሆን ከነሱም ድጋፍ አግኝተን ይሄን ማዕከል ልናቋቁም እንችላለን። ግን አብዛኛው ህብረተሰብ ነገ ከትላንት ከመጣ የበለጠው ሊመጣ የሚችለው ስራዎች እየሰራን እምነቱን ማሸነፍ ስንችል ነው። ከዛ ውጭ ሌላ ነገር ይሆናል ብለን አናምንም። ይሄ ስራዎቹን እያየ ትላንት የነበረው ሰው ያየውን ነገር በሚቀጥለውም ሲመጣ የሚያየውን አቋም የድርጅት የማህበረሰቡን አቋም ካየ ብዙ አባላቶችን በየጊዜው እያሸነፍን እንሄዳለን። ጊዜ ይወስዳል ብለን ነው የምናስበው። ይሄ ነገር ቀላል ይሆናል ብለን አላሰብንም። ምክንያቱም በተለያየ ጊዜ ተሞክሯል። ይህን ድርጅት ማህበሩን ከመመስረታችን በፊት የተደረጉት የተለያዩ ጥረቶችም ላይ ያየነው ይሄንን ነው። ጊዜ ይወስዳል። እኛ በአጭር ጊዜ ይሆናል ብለን አናስብም። ግን እንጀምረው፣ ግንባታውን መሰረቱን እናርገው፣ ከዛ በኋላ ህብረተሰቡ ራሱ ይገናል።
በመጨረሻ ያን ጥያቄ ልጠይቅ። ትናንትና ነበር እስከ መጨረሻው ላስት ሚኒት ላይ ባልቆይም ሰምቼ ነበር የሆነ የኪነት የባህል ለማሰባሰብ እየተሞከረ ነው። የኢትዮጵያ ድምፅ ሬዲዮም እዛ ውስጥ የሚቻል ከሆነ እርዳታ ለማድረግ የኢኮኖሚም ሆነ የሌሎች አቅሙን እርዳታ እንደሚያደርግ ከፊት ጀምሮ የገባን ያ ነገር የደረሰ ሰዎች ፍላጎታቸውንም የተናገሩ ነበሩ። እናሰለጥናለንም እኛም እንሰራለን እውቀታችንን ለወጣቶቹ ይሄ ባህል ዳንሱን ምናምኑን ያሉ ነበሩ። የደረሰ
እሱ ነገር ከቃል አልፎ ተሳታፊ በዕለቱ ከነበሩ ሰዎች ውስጥ በዚህ ውስጥ ፍላጎት ያላቸው እንዲመዘግቡና ስምዝዝ እንዲይዙ ማድረገናል። ቃልም የተገባ አለ ወደፊት ለማዘጋጀት ማለት። እንደውም አንዱ ምን ፈልገው የነበረው ይሄ ማህበረሰብ እኛ እንደ አመራር ሆነን ያዝ ነው እንጂ ህብረተሰቡ እንደ መድረክ ተጠቅሞበት የሙዚቃም ይሁን የተለያየ አይነት ነገር እንዲያቀርብበት ነው የምንፈልገው። ህዝቡ ለህዝቡ የሚያቀርብበት መንገድ ነው። በዚህ በኩል የመጣው ነገር በጣም ነው ደስ ያለን ማለት።
እንደማጠቃለያ እንግዲህ አሁን ማህበሩን ጆይን ለማድረግ የሚፈልጉ ሰዎች ካሉ ያላችሁን ዌብሳይት እና የተለያዩ ነገሮችን ግለጽ።
ማህበሩን ምናልባት አባል ለመሆን የምትፈልጉ ሰዎች ካላችሁ የራሱ ዌብሳይት አለው www.ethiosweden.se መሰለኝ፣ ወይም በኢሜይል ብትልኩልን ጥሩ ነው።
አድራሻችሁን ምናምን ኋላ ላይ እናገራለን።
አባል ለመሆን የምትፈልጉ ዌብሳይቱ ላይ ብትሄዱ ወይም የፌስቡክ ገጻችን ላይ ብትሄዱ አባል ለመሆን የተዘጋጀ እዛው በኦንላይን የምትሞሉት ፎርም አለ።
በጣም ጥሩ።
ያንን ፎርም ስትሞሉት አባል ትሆናላችሁ።
ከፕሮግራሙ ከመጠቃለሉ በፊት ከመዘጋቱ በፊት አድራሻዎቹን እንናገራለን። አበበ ስቱዲዮችን ድረስ መጣ ስለ ተቋቋመው የኢትዮጵያ ኮሚኒቲ ገለጻ ስላደረክልን እጅግ በጣም እናመሰግናለን።
እድሉን ስለሰጣችሁኝ በጣም አመሰግናለሁ።
አድማጮቻችን ከይቅርታ ጋር አንድ 5 ደቂቃ አሳልፈናል። 6 ደቂቃ የዜናው ፕሮግራማችን አሁን ይቀጥላል ይጀምራል። ወደ ግሩም
እንደምን አርፍዳችኋል አድማጮች። 11 ሰዓት ከ6 ደቂቃ ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በአሜሪካ ሜሪላንድ ግዛት የሞንትጎመሪ ካውንቲ የማርች ወር የአድዋ ድል ወር ተብሎ እንዲታወጅ መወሰኑ ታወቀ። ከኢትዮጵያውያን አልፎ ለመላው አፍሪካ ሀገሮችና ጥቁር ህዝቦች ሁሉ የነጻነት ቀንዲል የሆነው የአድዋ ድል 120ኛ ዓመት በዓል የሞንትጎመሪ ካውንቲ ወሩን የአድዋ ድል ወር ተብሎ እንዲታሰብ በተከበሩት የካውንቲው ተወካይ አይሳያ ሌጌ ተፈርሞ የወጣው አዋጅ በንጉሰ ነገስት ዳግማዊ ምኒልክና ተጌ ጣይቱ የተመራው የተባበረው ኢትዮጵያ ወታደር ወራሪውን የጣለ ኃይል እንደ አውሮፓን አቆጣጠር ማርች 1 1896 በአድዋ ላይ ያሸነፈበት ታሪክ የኢትዮጵያን አንድነትና የአፍሪካ ሀገሮችን ከአውሮፓ ቅኝ ግዛት ለመውጣት ለሚያደርጉት ትግል መነሻ የሆነ ታሪካዊ ቀን መሆኑን አዋጁ አስታውሷል። አዋጁ በተጨማሪ ኢትዮጵያውያን በቁጥር በካውንቲው ከሚኖሩ ከአፍሪካ ከመጡ ነዋሪዎች በሁለተኛነት እንደሚገኙና ለካውንቲው የሚያደርጉትን ማስተዋጽኦ አስታውሷል። ይህ በየዓመቱ የሚከበረው ታሪካዊ አድዋ ድል በዚህ ታላቅ መልክ እንዲከናወን በሰሜን አሜሪካ የኢትዮጵያን ውርስና ቅርስ ማህበር የበኩሉን ድርሻ ማበርከቱ ተገልጿል። በኢትዮጵያ ኦሮሚያ ክልል ተቃውሞ በርትቶ እንደቀጠለ ነው። አራተኛ ወሩ ለመያዝ ቀናት የቀሩት የኦሮሚያው ተቃውሞ እንደቀጠለ ሲሆን ሳምንቱን በተለይ በምዕራብና በምስራቅ ሀረርጌ ጠንካራ ተቃውሞዎችን ሲያስተናግድ እንዲሁም በምዕራብ ወለጋ በተመሳሳይ ከፍተኛ ተቃውሞ ተካሂዷል። ተቃውሞ በተካሄደባቸው ቦታዎች የፌዴራል ፖሊስና የአጋዚ ሰራዊት ድብደባውን፣ እስሩንና ግድያውን ቀጥለዋል። ይህ በእንዲህ እንዳለ ከትናንት በስቲያ በጉጂ ዞን በሻኪሶ ማጋዶ በተባለ ቦታ የተካሄደውን ተቃውሞ ተከትሎ ሁለት ወንድማማቾችና ሌላ አንድ ወጣት በተቃውሞ መገደላቸው ተነግረዋል። በተያያዘ ዜና የኦሮሚያ ተቃውሞ ፋታ ያነሳው ህወሓት ኦሮሚያን በ8 ወታደራዊ ኮማንድ ፖስት በመክፈል በወታደራዊ ትእዛዝ ለማስተዳደር መወሰኑን አንዳንድ ምንጮች እየዘገቡ ነው። ከዚህ ጋር በተያያዘ ለበርካታ ሰዎች ሞት ምክንያት ሆኖ ያለውን የኦሮሚያ ክልል ተቃውሞ ለማስቆም መንግስት አስፈላጊውን እርምጃ ወስዳለው ሲል ባለፈው አመት በድጋሚ ገልጿል። የመንግስት ባለስልጣናት የተጀመረውን የኃይል እርምጃ ጠናክረው እንደሚቀጥሉ ሲገልጹ በክልሉ ተቃውሞ ዳግም በመዛመት ላይ መሆኑን የተለያዩ አካላትም ይናገራሉ። ተቃውሞ ዳግም ማገርሸቱን ተከትሎም የመንግስቱ ቃል አቀባይ የሆኑት አቶ ጌታቸው ረዳ ከተቃውሞ ጀርባ የውጭና የውስጥ አካላት አሉ ሲሉ የገለጿቸውን አካላት በስም ከመግለጽ ተቆጥበዋል። መንግስት ድርጊቱን ለማስቆም አስፈላጊውን እርምጃ ይወስዳል ብለዋል። ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከቀናት በፊት በተመሳሳይ ማሳሰቢያ ሰጥተው የነበረ ሲሆን ተቃውሞ ከመሳሰቢያው በኋላ መቀጠሉ ይታወቃል። የምግብ እንክብካቤን የሚፈልጉ ህጻናት ቁጥር 6 ሚሊዮን መድረሱን የተባበሩት መንግስታት ድርጅት አስታወቀ። በኢትዮጵያ በስድስት ክልሎች ተከስቶ ያለው የድርቅ አደጋ ተከትሎ በአስቸኳይ የምግብ እንክብካቤ የሚያስፈልጓቸው ህጻናት ቁጥር እየጨመረ መምጣቱን የተባበሩት መንግስታት የህጻናት መርጃ ድርጅት አስታውቋል። በድርቁ ሳቢያ እርዳታን ይፈልጉ የነበሩት 5 ሚሊዮን ህጻናት ቁጥርም ወደ 6 ሚሊዮን ያደገ ሲሆን ድርቁ በመባባስ ላይ መሆኑንም ድርጅቱ ገልጿል። አስቸኳይ የምግብ ድጋፍን ከሚፈልጉ 6 ሚሊዮን ህጻናት መካከልም ከ430,000 በላይ የሚሆኑት ልዩ የነፍስ አድን ምግብ እንክብካቤ የሚፈልጉ መሆናቸውን ዩኒሴፍ አመልክቷል። ለተረጂዎች የሚሆን የምግብ አቅርቦት በወቅቱ ባለመድረሱም የህፃናቱ ህይወት አደጋ ላይ ወድቆ መገኘቱን የህፃናት መርጃ ድርጅቱ በድርቁ ዙሪያ ባወጣው ሪፖርቱ ገልጿል። በስድስት ክልሎች በሚገኙ ከ180 በላይ ወረዳዎች ውስጥ ተከስቶ ያለው ይህ የድርቅ አደጋ በህፃናት ተማሪዎች ላይ እያደረሰ ያለው ጉዳት እየጨመረ በመምጣቱ ትምህርታቸውን የሚያቋርጡ ህፃናት በመጨመር ላይ መሆናቸውም ታውቋል። የህዝባዊ ወያነ ሓርነት የሚመራው መንግስት የመከላከያ ኃይሉን ወደ ኤርትራ ድንበር እያስጠጋ መሆኑ ተዘገበ። በተለያዩ ውስጥ ችግሮች ተወጥሮ የሚገኘው ህወሓት በኤርትራ ላይ ጥቃት ለመሰንዘር ቅድመ ዝግጅት እያደረገ መሆኑ እየተሰማ ነው። በሰሜናዊ የአገሪቱ ክፍል የኢትዮጵያ ተቃዋሚዎች በአካባቢው በሚገኙ የመንግስት ወታደሮች ላይ ጥቃት እየፈጸሙ መሆናቸው ሲታወቅ፣ በርካታ ቁጥር ያላቸው ወጣቶችም እነዚህ ነጻ አውጪዎች ለመቀላቀል ድንበር አቋርጠው እየተጓዙ መሆኑ ይታወቃል። የእንቅስቃሴ ከፍተኛ ስጋት ላይ ጣለው ህወሓት በኤርትራ ላይ ድንገተኛ ጥቃት ለመክፈት ወታደራዊ ለመመደዶችና ዝግጅቶችን በማድረግ ላይ መሆኑን እየተገለጸ ነው። ሰሞኑን በሮሚያ ለተነሳው ዝባይ ተቃውሞ ኤርትራ ያለበት ሲሉ አይቶ ኃይለ ማርያም መናገራቸው ይታወሳል። ምንም እንኳን የተፈለገውን ያክል የሰው ኃይል ባይገኝም የኢህአዴግ መንግስት ሁለተኛ ዙር ወታደራዊ ምልመላ ለመጀመር ማስታወቂያዎችን በየቦታው ለጥፏል። መከላከያ ሰራዊቱ በከፍተኛ ሁኔታ በዘር ተከፋፍሎ በሚገኝበት በዚህ ወቅት በኤርትራ ላይ ጥቃት መፈጸም የኢህአዴግን ፍጻሜ ያፋጥናል በማለት ምንጮች አስተያየታቸውን አስፍረዋል። በኢትዮጵያ በኩል በሚደረገው የጦር ዝግጅት በተመለከተ ከኤርትራ በኩል የተሰጠ ማብራሪያ የለም። በእስር ላይ የሙስሊም ኢትዮጵያውያን ተቃውሞ እንደቀጠለ ነው። በእስር ላይ የሚገኙ የሙስሊም መፍትሄ አፈላላጊ ኮሚቴ አባላት እንዲፈቱና በሀገሪቱ ያለን ጭቆና እንዲቆም የሚጠይቅ ተቃውሞ ባለፈው አርብ ፍልውሃ ተብሎ በሚጠራው አካባቢ በሚገኘው ታውፊቅ መስጊድ ተካሂዷል። የአርብ ልዩ የጾም የጁማ ስነስርዓትን ተከትሎ በተካሄደው በዚሁ ተቃውሞ የሙስሊሙ ማህበረሰብ መፈክሮች የተጻፉባቸው ፊኛዎችን ወደ ሰማይ መልቀቃቸው ተነግሯል። ባለፉት ሁለት ሳምንታት በድምፅና ድምፅ አልባ የሆኑ ተቃውሞችን በአንዋር መስጊድ መካሄዳቸው የሚታወስ ሲሆን ተቃውሞ ወደ ሌላ መስጊድ ሲዛመት ለመጀመሪያ ጊዜ መሆኑ ተነግሯል። ብሔራዊ ጭቆና እንታገላለን፣ ኮሚቴው ይፈታ፣ ጭቆና ይብቃ፣ እንዲሁም ድምጻችን ይሰማ የሚሉ መፈክሮች በፊኛዎቹ ላይ ከተጻፉት መካከል የሚገኙበት እንደሆነ ታውቋል። የሙስሊሙ ማህበረሰብ መንግስት በሃይማኖታችን ጣልቃ ገብቷል በማለት ተቃውሟቸውን ከሶስት ዓመት በፊት ጀምሮ በመካሄድ ላይ መሆናቸው ይታወሳል። በሙስሊሙ ማህበረሰብ የተወከሉ የመፍትሄ አፈላላጊ ኮሚቴ አባላት ለእስር መዳረጋቸውን ተከትሎ ለተቃውሞ በተለያዩ ስልቶች መቀጠሉን የሰልፍ አስተባባሪ የሆነው ድምጻችን ይሰማ ይገልጻል። የፍትህ ሚኒስቴር ለእስር የተዳረገው የእስር ቅጣት ከተላለፈባቸው ከ20 አባላት መካከል አምስቱን በምህረት መልቀቁ የሚታወስ ሲሆን የሙስሊም ማህበረሰብ ያለምንም ወንጀል የታሰሩ ቀሪ አባላትም እንዲለቀቁ በመጠየቅ ላይ ናቸው። የኖርዌይ መንግስት በመቶች የሚቆጠሩ ኢትዮጵያውያን ስደተኞች ያለፍላጎታቸው ወደ ሀገር ቤት ለመመለስ ያዘውን እቅድ ተከትሎ አምነስቲ ኢንተርናሽናል ሀገሪቱ ለሰብአዊ መብቶች መከበር ተገዥ እንድትሆን አሳሰበ። ሀገሪቱ በስደተኞች ላይ የያዘች የመጣችውን አዳዲስ አቋሞች የተቸው ሰብአዊ መብት ተሟጋች ድርጅቱ ኖርዌይ ለዓለም አቀፍ ሕግጋት ተገዢ ያለመሆን አቅጣጫ እየተከተለች እንደሆነ አስታውቋል። ኖርዌይ ተግባራዊ ለማድረግ ያሰበችውን የስደተኞችን አዲስ እቅድ ምክንያት በማድረግ የሀገሪቱ ባለስልጣናት ከ500 የሚበልጡ ኢትዮጵያውያንን ያለ ፍላጎታቸው ወደ ሀገራቸው ለመመለስ መወሰናቸውን የኖርዌይ መገናኛ ብዙሃን ዘግበዋል። የሀገሪቱ ጠቅላይ ሚኒስትር ጆንሰን ስተልበርግ ስደተኞችን በአግባቡ ለመለየት በሚደረገው አካሄድ ወደ ሀገራቸው የሚመለሱ ሰዎች እንዳሉ በቅርቡ ይፋ ማድረጋቸው ይታወሳል። ይሁንና ስደተኞችን ያለፍላጎታቸው ወደ ሀገራቸው እንዲመለሱ ማስገደዱ ተገቢ አይደለም በሚል የተለያዩ አካላት በኖርዌይ መንግስት ላይ ቅሬታ እያቀረቡ የሚገኝ ሲሆን ውሳኔውም ማሻሻያ እንዲደረግበት አሳስበዋል። በኖርዌይ የአምነስቲ ኢንተርናሽናል ጸሐፊ የሆኑት ጆን ፔደር ሀገሪቱ ልትነጻጸር የማይገባቸውን ሀገራት ድርጊት እየተከተለች ነው ሲሉ ተቃውሞ ማቅረባቸውን ኖርዌይ ቱዴይ የተሰኘው ጋዜጣ ዘግቧል። እርምጃ አስፈሪ ነው ሲሉ የገለጹት ኃላፊው ሀገሪቱ በስደተኞች ላይ የያዘችውን ዘመቻ በአስቸኳይ እንድታጤነው ጠይቀዋል። በኢትዮጵያ ኦሮሚያ ክልል የተቀሰቀሰውን ተቃውሞ ተከትሎ ኖርዌይ ዜጎቿን በክልሉ እንዳይንቀሳቀሱ በተደጋጋሚ ማሳሰቢያ ስትሰጥ መቆየቷ ይታወሳል። በህዝባዊ ወያኔ ሀርነት የሚመራው የትግራይ ክልል የወልቃይት የማንነት ጥያቄ የሚያቀርቡ ግለሰቦችን የሚያወግዙ የተቃውሞ ሰልፎችን በተከታታይ እያካሄደ ነው። ይኸው በክልሉ መንግስት የሚቀነባበረው የተቃውሞ ሰልፍ የወልቃይት ጸገዴ ህዝብ የአማራ ማንነቱ ይከበርለት በማለት ከቅርብ ጊዜ ወዲህ ጥያቄው እንደገና ባነሱት የወልቃይት ተወላጆች ላይ ያነጣጠረ ነው። የወልቃይት ተወካዮች ማንነታቸው ከአማራ ህዝብ ጋር የተቆራኘ በመሆኑ መብታችን ተከብሮልን ወደ አማራ ክልል እንጠቃለል በማለት ጥያቄያቸውን ለፌዴራሉ መንግስት ሲያቀርቡ፣ ይህ እንቅስቃሴ የሰሜን ጎንደርን ህዝብ ትኩረት ማግኘቱን ተከትሎ የህወሀት ባለስልጣናት ጥያቄ አቅራቢዎቹን በማስፈራራት ጥያቄውን ለማዳፈን ሙከራ ሲያደርጉ ቆይተዋል። ይሁን እንጂ ጥያቄ አቅራቢዎቹ ጥያቄያቸውን በማስፈራሪያ እንደማይተዉ መግለጻቸውን ተከትሎ የክልሉ ፕሬዚዳንት ወደ አካባቢው በመሄድ ህዝቡን ሰብስበው ጥያቄ አቅራቢዎቹ እንዲወገዙ ካደረጉ በኋላ ተከታታይ የተቃውሞ ሰልፎችን በማድረግ የትግራይ ህዝብ የውግዘቱ አካል እንዲሆን እያደረጉት ነው። በሁመራ ለተቃውሞ የወጡት ነዋሪዎች የማንነት ጥያቄ ተከብሮ የቆየ እንጂ እንደ አዲስ የሚነሳ አይደለም የሚል መፈክር ይዘው ቢወጡም የወልቃይት ህዝብ ጥያቄ በሀገሪቱ በክልል ከተከለለችበት ጊዜ ጀምሮ ከባለለ የቆየና ከ300 በላይ የወልቃይት ሰዎች ህይወትን የቀጠፈ እንዲሁም ብዙዎች ለእስርና ለስደት የዳረገ ጉዳይ መሆኑ ገልጿል። ህወሀት ያለውን ስልጣን ተጠቅሞ ለእርሻ ተስማሚ የሆነውን አካባቢ ወደ ትግራይ መከለሉ በአካባቢ ለሚፈጠረው ተደጋጋሚ ያለመረጋጋት እንደ ምክንያት ሆኖ ቆይተዋል። ህወሀት የወልቃይትን ትግራዋይነት ለሚደግፉት ሰላማዊ ሰልፍ በሚፈቅድ ከሆነ የአማራ ማንነታችን ይከበርልን ለሚሉትም የተቃውሞ ሰልፍ ሊፈቅድ ይገባል በማለት የወልቃይት ተወላጆች እየጠየቁ ነው። መንግስት የወልቃይት ጠገዴ ጥያቄ በሻዕቢያና በአርበኞች ግንቦት ሰባት የሚቀነባበር ነው በማለቱ ክስ ማሰማቱ ይታወቃል። በተያዘ ዜና ያጼ ዮሐንስ የልጅ ልጅና ባጼ ኃይለ ሥላሴ ዘመን የትግራይ ጠቅላይ ግዛትን ለ13 ዓመት ማለትም ከ1953 እስከ 1966 ያስተዳደሩት ልዑል ራስ መንገሻ ስዩም ትናንት ከሚኖሩበት አዲስ አበባ ለአሜሪካ ድምጽ በሰጡት ቃለ ምልልስ የትግራይ ክልል ከድሮ ጀምሮ ድንበሩ ተከዜ መሆኑን ተናግረዋል። በማከለም ወልቃይት ጠገዴ ከድሮ ጀምሮ እኔ በማስተዳደርበት ዘመን በትግራይ ተካሎ እንደማያውቅ አውስተዋል። በመጨረሻም የእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሮን ወደ አዲስ አበባ ሊጓዙ ነው ተባለ። የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሮን በተለያዩ ጉዳዮች ላይ ለመምከር በቅርቡ ወደ ኢትዮጵያ እንደሚጓዙ የሀገሪቱ ባለስልጣናት ባለፈው ረቡዕ ይፋ አድርገዋል። የጠቅላይ ሚኒስትሩ ጉብኝትም ከሳምንት በፊት ዴቪድ ካሜሮን አቶ አንዳርጋቸው ጽጌ እንዲፈቱ ግፊት እንዲያደርጉ የቀረበላቸውን ከ130,000 በላይ ፊርማዎችን ተከትለው እንደሆነ ይታመናል። የብሪታንያ ኢሚግሬሽንና ዜጎች እንዲሁም ተጓዳኝ ጉዳዮች የሚከታተለው ሆም ኦፊስ ምክትል ቋሚ ጸሐፊ የሆኑት ኦሊቨር ሮቢንስ ከኢትዮጵያ ባለስልጣናት ጋር በአዲስ አበባ እየመከሩ መሆናቸውን ከሀገር ቤት የተገኘ መረጃ አመልክቷል። በጉብኝቱ ላይ የሚገኙት ኃላፊው ጠቅላይ ሚኒስትሩ ዴቪድ ካሜሮን በቅርቡ ወደ አዲስ አበባ በመጓዝ ከሀገሪቱ ባለስልጣናት ጋር በተለያዩ ጉዳዮች ላይ እንደሚፈራረሙ ይፋ አድርገዋል። ይሁንና ኃላፊው ኦሊቨር ሮቢንስ ዴቪድ ካሜሮን መቼ ወደ አዲስ አበባ እንደሚጓዙ ዝርዝር መረጃን ከመስጠት የተቆጠቡ ሲሆን የአቶ አንዳርጋቸው ጽጌ ጉዳይ ዋነኛ የአጀንዳ እንደሚሆንም ይጠበቃል። የሳምንቱ አበይት ዜናዎች እነዚህ ነበሩ። መልካም ቆይታ።
መለሳልን መስመር ላይ ወለላይ አለ። ሃሎ ጣና እስጥልኝ። ተናስተልኝ እንደምን አለገሩ?
እንደምን አረፈድክ? እንዴት ነህ?
ደህና ነኝ እግዚአብሔር ይመስገን። ሰላም አረፈድ?
አለን አለን ይመስገን። እንዴት ከርመሃል? እጅ ከምን?
ዛሬ ህሊና ስለኞችና ጋዜጠኞችን የጻፍኩት ነገር
ታስብበት ነው።
ለጋዜጠኞች ያን ላነብ ነው የፈለኩት።
እሺ ቀጥል።
እሺ ተመስገን ደሳለኝ ታላቁ መጽሐፍ መጽሐፈ መክብብ ምዕራፍ 14 ባንክሮ ሲነበብ የገዢዎች ቁጣ ሲነሳብ ችግር እንዳትነቃነካለህበት አገር በሚለው የጸናህ የቆየህ በቃሉ ለካን ተኖርሃል ተሜ ባለውሉ በአንድ ብዕር ብቻ ላንዳች ፍረቻ ገዥን ያንበረከክ ዝምታን የሰበርክ እውነትን ያበሰርክ ተሜ ባለውሉ ተሜ ባለቃሉ ባለቃሉ የፍትህ አክሊሉ የት አለ መሳሪያህ የት አለ ዝናርህ የት አለ ጦር ጋሻህ እኮ በምንህ ነው እንደዚህ የፈሩህ የጀግንነት ሚስጥር ውስጡ ሲመረመር መግደል ብቻ ሳይሆን በጫካ መሽጎ ጽፎ የሚያጎርስም ቁጣውን ሰንጎ እንደሆነ ጎበዝ እንደሆነ ጀግና ትምህርት አስተማርከን አንተ ካልክና ተሜ ባለውሉ ተሜ ባለቃሉ ነጻነት ቀጭሉ የፍትህ አክሊሉ ብዕርህነት ቀወረወሩት አሉኝ ማጎሪያ ከተቱ ካሰሩት ህማሁኝ ባያውቁት ነው እንጂ አንተ መቼ ታሰርክ በመዝገብ አስፍሮ ሾመህ እንጂ ታሪክ ማንም ያልሰማብኝ እኔ ነኝ እስረኛ ጠፍሮ የያዘኝ ስደት ምርኮኛ ከነሳሁት አይቀር አንዴ ከተናገርኩ የእናት አገር ፍቅር በምላሴ ያዘልኩ ሽንገላን ያጠላው ማስመሰል የለመጥኩ ራሴን ከስሼ በራሴ የፈረጥኩ ምን ያስደብቀኛል እኔ ነኝ የታሰርኩ መሬት የቀበርኩኝ ዲናር ተበድሬ እዳይን ያልከፈልኩ ያላፈራው ፍሬ ስደትን ያገባው ፍርሃት ሚዜ ሆኖኝ እውነት ለመናገር የታሰርኩ እኔ ነኝ። እናንተም ተመስገን ታሰረ እንዳትሉ እንዳትቀልዱበት በጀግንነት ሁሉ በአቋሙ የጸና ያላወላወለ የአገር ባለዳነት እዛው የከፈለ በብዕሩ ገዳይ በቃላቱ ተኳሽ የነጻነት ሎሌ ግፍራቻ ደምሳሽ ተሜ ባለውሉ ተሜ ባለቃሉ ነጻነት ቃጭሉ የፍትህ አክሊሉ ድፍረትህ አረካኝ ጀግንነትህ ጠራኝ ወኔህ ልቤ ሞላኝ ተመስገን ደሳለኝ። አመሰግናለሁ።
በጣም ቆንጆ ግጥም ነው። ወለላይ በጣም አሪፍ ነው። መቼ ነው ግን የጻፍከው?
ትንሽ ቆየት ብሏል።
ትንሽ ቆይቷል። በጣም ጥሩ ነው። በጣም ቆንጆ ነው። አስታውሶናል። እንግዲህ ያው ግጥሙ ራስ ሁሉን ስለገለጸው ምንም የምንለው ነገር የለም። እናመሰግናለን። እንግዲህ ደሞ ሳምንት ሰው ይበላል።
እሺ ሰላሙን
እግዚአብሔር ይስጥልን። አሜን።
በድጋሚ ጤና ይስጥልኝ ያልኩ አድማጮቻችን፣ እንግዲህ አሁን የውይይት ክፍለ ጊዜያችን ነው። ከአሁን በዚህ የውይይት ክፍለ ጊዜያችን በዛሬው ዕለት በመግቢያው ፕሮግራም ላይ እንደገለጽኩላችሁ አቶ አበራ አታላይ ወርቅነህ የ ወልቃይት ጠገዴ ተወካይ ከኛ ጋር ይገኛሉ። ከሳቸው ጋራ በአሁኑ ጊዜ ስላለው ሁኔታና የዚህ የንቅናቄያቸውን አላማ በተመለከተ የበለጠ ለአድማጮች እንዲያስረዱ አድማጮች በተደጋጋሚ በስልክ ባካችሁ በደንብ እንድናውቀው አድርጉልን ስላሉ በድጋሚ እሳቸውን ጋብዘናቸዋል። ጤና ይስጥልኝ አቶ አበራ።
አሎ ጤና ይስጥልኝ። ምን ይቆራረጣል ቴሌፎኑ?
ቆይ እስቲ በደንብ ይሰማውታል? አሁን
ጥሩ አለ።
ኦኬ፣ እንደዚሁ አንገቴን እንትም ላይ አድርጌ ወራለሁ። በቅድሚያ ምስጋናን ያቀርብኩ በሁለት በዚህ ባጭር ጊዜ ውስጥ በሳምንት ሁለት ጊዜ ለመቅረብ ፈቃደኛ ስለሆኑ፣ እስቲ ሰሞኑን ከውይይታችን በኋላ የተፈጸመ አዲስ ነገር ካለ
በንቅናቄ አቶ መሐመድ ይቆራረጣል?
አሁንም ይቆራረጣል?
በጣም ይቆራረጣል።
እንግዲህ ለመቀየር ሞክራለሁ። አንድ ጊዜ ይታገሱኝ፣ ቀይራለሁ መንገዱን። መስመሩን ቀይራለሁ። ቆዩኝ። ሃሎ
ሃሎ፣
ይሰማል?
አሁን ግልጽ ይሰማል።
አንዴ ቆዩኝ። አሁንስ ይሰማል?
ይሰማል።
በጣም ቆንጆ። ኦኬ፣ እስቲ ሰሞኑን ካለፈው ውይይታችን በኋላ አዲስ የተፈጸመ ነገር ካለ በእናንተ ንቅናቄ በኩልም ሆነ ኢትዮጵያ ውስጥ ያለ ነገር ካለ አጠር አድርገው ቢገልጹልን በሱን ጀምር።
አመሰግናለሁ ወንድም አህመድ፣ በድጋሚ ስለ ወልቃይት ጉዳይ ግልጽ ለማድረግ ስለጋበዛችሁኝ በጣም አመሰግናለሁ። ሰሞኑ አዲስ ነገር አለ የሚባለው እንግዲህ ወያኔ ከዚህ በፊት እንደነገርኩ ከ50 እስከ 70,000 የሚሆኑ ሰዎች አስፍሯል በወልቃይት አካባቢ። እነሱን ሰላማዊ ሰልፍ አውጥቶ በወልቃይት ህዝብ ትግሬ ነኝ አለ እያለ እያስለፈፈ ነው። እንደገና እዛ ለሚንቀሳቀሱ የሰብአዊ መብት አስከባሪዎች ማለት ስለ ወልቃይት አማራ የመብት ማንነት ጠያቂዎች እያዋከበ እንዳለ ይነገረናል። እነዚህ አሉ በአገር ቤት ያሉት ችግሮች።
ይህን ነገር ካነሳን አይቀር እኛም ለእናንተ ንቅናቄ ያው በሳምንት ሁለት ጊዜ መስጠታችን ነው፣ ወደፊትም እንቀጥላለን። የኢትዮጵያ ጥያቄ አንገብጋቢ ሆኖ የቀረበውን ጥያቄ ሁልጊዜ ከማቅረብ ወደ ኋላ አንልም፣ ሰው ጠላንም ወደደንም። ሆኖም ግን አንድ ቅሬታ አለ በአድማጮች ዘንድ። ለምንድን ነው ተወካዩ በተለያዩ አገሮች የወልቃይት ጠገዴ ተወካዮች እያሉ ምንም አይነት ንቅናቄ ሲያደርጉ አላየንም? በተለይ በስዊድን ለወገኖቻቸው እንኳን ለኢትዮጵያኖች ወገኖቻቸው እንኳን ይህንን እንዲህ አይነት በደል ሲፈጸም ለማስረዳት አልሞከሩም የሚሉ አሉና ይሄን እንዴት ያውታል እርሶ?
አመሰግናለሁ በድጋሚ። እንግዲህ ወደ ኋላ መለስ ብዬ ልጀምረው። እንደሚታወቀው የወልቃይት ችግር አሁን አልተጀመረም። ከ1972 ዓመተ ምህረት ጀምሮ ሲታገልን ቋንቋው ራሱ ስለተጠቀመበት ማለት ትግርኛ በማወቁ የወያኔ ዓላማና አካሄድ ምን እንደሆነ ስለተገነዘበ ከመጀመሪያው ጀምሮ አስቀድሞ ሌላው ኢትዮጵያዊ ወገኑ ፈንጠር ብሎ ወደፊት በመሄድ ሲታገላቸው የቆየ ለ17 ዓመት ገና ስልጣን እስከሚይዙ ድረስ ታግሏቸዋል። እስካሁንም ድረስ እየታገለ ነው። ሌላው እኛ እዚህ በተለይ እኔ ከዚህ ስዊድን ከመጣሁ ወደ 5 ዓመት መሆኑ ነው። ያለሁበት ቦታም ከሰው ጋር የሚያገናኝ አይደለም፣ ብዙም እንትን የለም። ከመጣሁ ጀምሮ አሉ ከሚባሉት አውሮፓ፣ አውስትራሊያ፣ አሜሪካ ጓዶቼ እየተገናኘሁ በልሳነ ጉፋን ተጣምረን እየተንቀሳቀስንና በዛም ድምጻችን እያሰማን ነው።
እንደዚህ ስታረጉ ግን ስዊድን ያለውን ህዝብ ስለዚህ ሰቆቃ በተለይ አንዳንድ የምንሰማው በአሁኑ ጊዜ ህሊናን የሚነካ ነው። ቋንቋችሁን እንዳትናገሩ፣ ለልጆቻችሁ እንዳታስተምሩ ወዘተ ወዘተ፣ እንዲህ አይነት የዘር እንትን ማጥፋትን ነገር የሚመለከት እየሰማን ነው ያለ ነው። እና እንዴት ይሄንን ሚዲያዎችን ስዊድን ያሉትን የኢትዮጵያ ድምፅ ሬዲዮን ራሱን ፈልጋችሁ እንዲህ ያለ ይህን ማሳወቅ እንፈልጋለን ለምን አላላችሁም? ባጭር
በእውነቱ እኔ እንግዲህ ከመጣሁ የአምስት ዓመት ነው ብያለሁ። ብዙም በስዊድን ሬዲዮ ጣቢያ እንዳለም
አላውቅም፣
አላወቅኩም። እንደገና በጓዶች አማካኝነት ያገኘው አሁን።
ኦኬ ኦኬ። ለነገሩ እውነቱን ለመናገር ከአሜሪካ ነው የተነገረን፣ አሜሪካ ያሉት ናቸው ለምንድን ነው የማታቀርቡልን እዛ እኮ ተወካ ያሉን ያሉን። እና አሁንም ቢሆን እንደዛው ነው ነገሩ። ለማንኛውም ይሄን እንለፈውና የወልቃይትን ጥያቄ በተመለከተ አሁን በኢትዮጵያ ነው መሰለኝ የሚገኙት የአጼ ዮሐንስ የልጅ ልጅ የሆኑት ራስ መንገሻ ስዩም በትግራይ ውስጥ ሆኖ አያውቅም ወልቃይት ጠገዴ፣ እኔ ሳስተዳድረው ሁሉ የትግራይ ሆኖ አያውቅም ብለው መግለጫ ሰጥተዋል። አሁን ሰሞኑን ከኢትዮጵያ ሆነው እንዴት ያውታል እርስዎ ይሄንን?
በትክክል ከዚህ በፊትም እንደዛ ብለዋል። አሁንም በእርግጥ ይሄኛውን ሀሳባቸው አጽንተውታል። በዚህ አጋጣሚ ላመሰግናቸው እፈልጋለሁ እውነቱን ስለመሰከሩ። እሳቸው ብቻ ሳይሆን አያት ቅማያቶቻቸው ሲገዙ የነበሩት ከተገተ ባሻገር ገተናናቅም ብለው አስረግጠው ነግረውናል። ይሄም ከዚህ በፊት እንደነገሩን ማስረጃውን አስቀድሜ ልከልህ ነበር እሱ
ደርሶኛል።
እና የወልቃይት ጠገዴ ህዝብ ለአንድም ቀን ለአንድ ሰከንድ እንኳን አንድ ትግሬ መጥቶ ወይም የትግራይ ተወላጅ የሆነ አስተዳድሮት አያውቅም። ተከዜ ድንበራችን ነው። ያ የመጀመሪያም የመጨረሻም ድንበራችን ወሰናችን እሱ ነው።
ግን ይሄን ሲሉ አቶ አበራታ ላይ ይሄን ሲሉ ግን የትግራይ ተወላጆች በኢትዮጵያዊነታቸው ወልቃይት ጠገዴ ከድሮም ጀምሮ ገብተው መጥተው መኖር መስራት መበልጸግ ይከለከሉ ነበር እንዴ?
በፍጹም። እንዲያውም እስከ 40-50 ሺህ ሰራተኞች በሀብት በእርሻ በኩል ተስፋ ያዶራ ኪሮስ አለማየሁ ምናምን የሚባሉ በአት ትግሬዎች እየሰሩ ይበሉ ነበር። ግን በዛን ሰዓት እኛ ትግሬ እናንተ ትግሬዎች ናችሁ እናንተ አማራ ናችሁ የሚባል ጊዜም አልነበረም። በሰላም በፍቅር ሰርተው ለቤተሰቦቻቸው ይረዱ ነበር። ሌላው ይቅር ከ30-40 ሺህ የሚሆን የትግራይ ሰራተኛ መጥቶ በወልቃይት አካባቢ እየሰራ ቤተሰቡን ወገኑን ይረዳ ነበር። በዚህ ትብብር ነበር ግንኙነት ነበረ። ለትግራይ ህዝብ ብቻ ሳይሆን የ14ቱ ክፍለ ሀገር ህዝብ በሁመራ ተሰማርቶ ሲሰራና ሲጠቀም ነበር። ይሄ ነው አቁ።
ምንድነው ታዲያ እንደው በእርግጥ እርሶ የነሱን ፍላጎት ሊያውቁ አይችሉም፣ ግን ምን ይመስላችኋል ይሄንን ያደረጉበት ምክንያት? የነስ ከትግራይ ህዝብ አሁን ብቻ ሳይሆን ድሮም በድሮም ጊዜ መጥቶ ተሰዶም ይሁን ፈልጎ መጥቶ በነጻ በኢትዮጵያዊነቱ ጠገዴም ሆነ እዛ አካባቢ መስራት የሚችል ከሆነ ለምንድን ነው ያንን ወደ ፖለቲካ ካርታ ቀይረው በትግራይ ስር መሆን አለበት ያሉት? ምን ይመስላችኋል ምክንያቱ?
ግልጽና ግልጽ ነው። አንድ እነሱ የፈለጉት የወልቃይትን ህዝብ ሳይሆን የፈለጉት የወልቃይትን መሬት ከሱዳን ጋር ስለሚያዋስናቸው እነሱ የመገንጠል ዓላማ ስላላቸው ነው። እንዲያውም ያ ካርታ ልኬላለሁ። ትግራይ ኢን ዘ ሆርን ኦፍ አፍሪካ የሚለውን ካርታ ኤርትራ፣ ትግራይ፣ ኢትዮጵያ ብለው ከሶስት ከፍለው ለዓለም ህዝብ ያስተዋወቁበትን ላንተ ሰጥቻለሁ በ 78 ዓመተ ምህረት።
ቆይ አንዴ እዚ ላይ አድማጮቻችን በርግጥ ደርሶኛል ይሄ ካርታ ኤርትራ ትግራይ ኢትዮጵያ ሚል ካርታ ተልኮልኝ አይቻለሁ ቀጥሉ
እና በዚህ ላይ እነሱ የፈለጉት ከሱዳን ጋር እንዲዋሰኑና በዛም የአፋርን መሬት ወስደው እስከ ጅቡቲ አድርሰውታል ካርታው ላይ ታገኛለ እና እነሱ ድንበር አግኝተው የአምስቱን ወይም ስድስቱን ክራይቴሪያዎች አሟልተው ለመገንጠል እንዲያውም እስካሁንም መንግስትነት ይዘውም የራሱን እድል በራስ መወሰን እስከ መገንጠል የሚለውን አላነሱትም። ይህኛው ለነሱ የመጨረሻን ተዘጋጅተው የሚጠብቀው ይህ በነገራችን ላይ የራስን እድል በራስ መወሰን እስከ መገንጠል የሚለው ለማንኛውም የኢትዮጵያ አስተዳደሮች የሚጠቅም አይደለም። ለትግራይ ብቻ የተቀመጠ ማስጠንቀቂያና ተዘጋጅቶ የሚጠብቅ ቦምብ ነው እና ይህን ለመጠቀም ብሎ ነው እንጂ የወልቃይትን ህዝብማ ጨርሰውታል። ይህን በማወቁ ደግሞ አሁን በዚህ ሰዓት ይታይ አቶ አህመድ ወርቃማው ህዝባችን እየተባለ በሚጠራበት ኖ እኛ መዳብ አማራዎች ነን ብለን የወልቃይት ህዝብ የተነሳንበት እኛ መዳቡ ደካማው አማራ ነን ብለን የተነሳነው ኢትዮጵያዊነታችን ስለምናስመሰክር ብቻ ነው።
አቶ አበራ አንድ ኢንተርቪው ሳዳምጥ በፌስቡክ ላይ ፊልም ነው በጣም ሰው ሆኖ ለተፈጠረ በጣም ስሜት የሚነካ ነው ሰውየው ንግግር የሚያደርጉት ለወገኖቻቸው ለወልቃይት ጠገዴ ተወላጆች ነውና በንግግራቸው ላይ የሚሉት እኛ ማንነታችን ሰው መሆናችንን የምንገልጸው በሚሰማን ስሜት ነው። ወሎ ብንሄድና ወሎ ሲጨፈር ብናይ ሰውነታችን ምን እንደሚሆን እናቀዋለን። ሸዋ ውስጥ ሲጨፈር፣ ጎጃም ሲጨፈር የሚሰማን ስሜት የዛው ህዝብ ወገን ስለሆንን ፈንቅሎ ያነሳናል። ትግራይ ሄደን እነዚህን አርግ ብንል ግን አንችልም የለም ስሜታችን ውስጥ የለም ይሄን ስሜታችሁን አጥፉ ነው የምንባለው። ልጆቻችን ቋንቋቸውን እንዳይማሩ ወደ መከልከል ሁሉ ደርሰናል። እንዴት እንደዚህ ሊሆን ቻለ? እንደዚህ ይደረጋል?
ዋናው የሚገርመው ምን መሰለህ የወያኔ አላማ አማራና ኦርቶዶክስን እናጠፋለን ብሎ ሲል የመጀመሪያው ተቋዳሽ የሆነው የወልቃይት ህዝብ ነው። አከርካሪውን እንሰብራለን ብለው ይዘውት ነበር ጀምረውት ነበር። ምክንያቱም የወልቃይት ህዝብ የአማራው ይሁን የኢትዮጵያ አከርካሪ ነው። በስትራቴጂም ይሁን በጽኑ አላማም ይሁን ግብርናና ውትድርና አብሮ አጣምሮ የያዘ ህዝብ ነው። ለዛው ነው አስቀድመው ወልቃይትን አከርካሪውን ለመስበር ያሰቡት። ግን አልሆነላቸው። ተረግጠውታል እንጂ ሊሰብሩት አልቻሉም። አከርካሪውን አልተሰበረም። እንዲያውም ያንገዳገዳቸው ይገኛል። ዋና የወልቃይት አማርኛ መናገሩ መማሩ ቀርቶ አሁን ዝርያውን እያጠፉት ነው። የዘር ማጽዳቱ ሁኔታ እያደረሱበት ነው። አሁን አማርኛ መናገር ባህላችን ቀረን ብቻ ሳይሆን ዘራችን ጠፍቷል እያለ ነው ያለ ነው።
አቶ አበራ ይሁን ሲሆን የአማራው ተወካይ ድርጅት አለ እዚሁ ኢሃደግ ውስጥ ምንድነው እነሱ የሚሉት? እንደዚህ አይነት እንግዲህ እርሶ እንደሚሉት አይነትና ሌሎችም የወልቃይት ጠገዴ ተወካዮች የሚሉት አይነት በደል ካለ የአማራው ተወካይ ነው የሚለው ድርጅት ምንድነው የሚሰጣችሁ መልስ? ይበሏችሁ ነው የሚሏችሁ ወይስ ውሸታችሁን ነው የሚሏችሁ ወይስ ምንድነው የሚሏችሁ?
ይገርማል። ወደ ኋላ መለስ ብዬ ስነግርህ በ1972 ዓመተ ምህረት ከወያኔ ጋር ግብግብ ገጥሞ የሁላ ትግል ሲያካሂድ ሌላው የአማራው ወገናችን ይሁን ኢትዮጵያዊ ወገናችን አንድም ቀን ስለ ወልቃይት አንስቶ አያውቅም። እዛ አካባቢ ማስ ሚዲያ ገብቶ አያውቅም። እዛ ውስጥ ኤንጂኦ ገብተው ስለዛ አገር ተናግረው አያውቁም። ልክ ተከኖ እንደበሰለ ንፎ ተቀቅሏል። ያ ህዝብ ተቀቅሎ እንደሞተ እንዳለቀ እንደተበላ ነው። ወዳልከው ጥያቄ ስመለስ አማራው እስካሁን ፍጹም አፉ ከፍቶ አያውቅም። በአደን የወያኔ ዱላ እንደሆነ እናውቃለን። እነታችን እዛ ውስጥ አገር ውስጥ ያሉት በህግ እናሰራለን ስለሚሉ እንጂ በውጭ የምንገኝ ኢህአዴግ ኢትዮጵያ አማራን ይወክላል የሚል እምነት የለንም። አማራራቹም ቢሆኑ ጥርት ያሉ አማራዎች እንዳልሆኑ እናውቃለን። ዝርያቸው ከሌላ ሆኖ አማርኛ ስለተናገሩ ብቻ ለአማራ መሪ ሆኖ በመቀመጣቸው ካልሆነ በስተቀር የአማራው ተወካዮች እንዳልሆኑ ይገባናል።
አቶ አባራ ላቋርጠውትና እዚህ ላይ የብኤድንን ድርጅት ነው የሚሉት አማራሩ ላይ ያሉት የአማራ ስም ያይዘዋል ቋንቋ ይችላሉ እንጂ አይደሉም የሚሉት እስቲ አንድ እንኳን ይጥሩልኝ እስቲ።
አዲሱ ለገሰ አሁን አማራ አይደለም። ያ ተምራት ላይ ነው የሚባለው የመጀመሪያው አማራን አይወክልም አይደለም።
ምንድናቸው?
እኔ እንደምሰማውና ዝርያቸው በትክክል በግልጽ ባያስቀምጡም ከወላይታም ከሌላም የመጡ ሰዎች ናቸው። እነሱ አማራዎች እንዳልሆኑ ነው የሚገባኝ።
አቶ ማናቸው የዚህ የብኤድን አባል ናቸው የሚባል አለ። በረከት ስምኦን እውነት ነው?
በረከት ስምኦን ራሱ ኤርትራዊ ነው። ምንጫለ ኤርትራዊ ጎንደር ተወልዶ ስላደገ ነው።
ግን የብኤድን አመራር አባል ናቸው?
አዎ የብኤድን ዋና የዚህ የብኤድን ነው የሚሉት
ብኤድን አዎ
አመራር አባል ናቸው። መጀመሪያ ኢህአፓ እንደነበሩ ነው የማውቀው።
አውቃለሁ እሱ
ከኢህአፓ ፈንግተው ወደ ወያኔ ገብተው ያው የአማራ ተወካይ ሆነው በአደን ነበር የመጀመሪያው። ማለቴ
ልክ ነው የአማራው ተወካይ
ይሄደን ብለው ነበር የገቡት።
አሁን ብኤድን አሉት
መንቀሳቀሻ ሲያጡ ብሔራ አማራ ተብሎ ሲቋቋም ብሔራ አማራን ለመምታት ሲባል ብኤድን ብለው እነሱ አቋቋሙ። የወያኔ ተለጣፊዎች ናቸው።
አሁን ያሉት አመራሮች
አሁን በግልጽ እኔም በአንዳንድ ጽሑፎች እንዳየሁት መኮንን ማን ነው የሚሉት ጠቅላይ ሚኒስትሩ ረዳት የሆነው
ምክትል ጠቅላይ ሚኒስትሩ
እሱ አማራ እንዳልሆነ ይገለጻል። ልክ እንደነ
ግን የአማራው ፕሬዝዳንት አሁን የአማራው ድርጅት ፕሬዝዳንት አንዳንድ የሚሰጡት መግለጫም ልብ ያለው እዛ ላይ እንደውም አንድ ቦታ ላይ ይሄንን ብሔር ሁለት ከፍሎ መለያየት አንድን ሰው ሁለት ከፍሎ በህይወት ኑር ማለት ነው፣ ትክክል አይደለም፣ ከአማራ መነጠል የለበትም የሚል ንግግር ሲያደርጉ ወንጀል ነው ሲሉ ሰምቻለሁ። ምን እንደሁን ስልጣን ላይ ያሉት የብኤድን አመራሮችስ?
ወንድሜ እኔ በጽሁፍ የወጣ ሁሉ እምነት አለው ይላልም። በቃል ወጥተው በማስ ሚዲያ ወጥተው ቢናገሩ ባመንኩ።
ይሄኛውን እንኳን እውነት ለመናገር ለህዝብ ንግግር ሲያደርጉ ነው ያዳመጥኩት፣ በቪዲዮ ነው ያየሁት።
እና ከሆነ ለዛ ብሎ ከሆነ ካደረጉት እኔ ሰየው ነምል በአምሳ ሺህ 20 ሺህ የአማራው ህዝብ በኦሮሞ በጉራ ፈርዳ የሚሉት አካባቢ ሻልቅ አንድም አፋቸው ያልከፈቱ ናቸው ይታወቃሉ። በዚህ እና እምነቱም የለኝም ማለት ነው።
እኔ የምለው ግን ምንድን ነው የሚታያችሁ? እርስዎ እንደሚሉት ከሆነ ተከድኖ የበሰለ ንፍሮ ነው ያደረጉን፣ ጨርሰውናል፣ ማንም ሳይሰማ እዛው ተዘግቶ አጥፍተውናል የሚሉ ከሆነና ቋንቋችንን መናገር አንችልም፣ ለልጆቻችን ማስተማር አንችልም፣ ወደ ትግሬ ሊቀይሩ ነው የሚፈልጉት የሚል ከሆነ ምንድን ነው የዚህ ህዝብ እጣ ፈንታ? ምን ይታያችኋል?
ገርማል እሳት ውስጥ ገብቶ የነጠረ ወይም የተፈተነ ህዝብ ነው። ያልቃል ይጨረሳል፣ ከምድረ ኢትዮጵያ ይጠፋል ወልቃይቴ እንጂ አንድም ቀን አንድም ሰዓት ትግሬ ሆኖ ማንነቱን የሚሸጥ ህዝብ የለንም። ምናልባት አንዳንድ ወዳሞች ሊኖሩ ይችላሉ፣ በጥቅም የተያዙ በቤተሰብ የተያዙ። ካልሆነ በስተቀር እንደዚህ አይነት የወልቃይት ተገደ የጠለምት ህዝብ አያምን። እስካሁንም እየሞተ እየተጋደለ ያለ ህዝብ ነው።
እኔ ምለው ለምንድን ነው ግን እናንተ እነሱ ወደዋችሁ ወደኛ ግቡ ሲሉ እናንተ ምንድን ነው የጠላችሁበት ምክንያት ትግራይ መሆናችሁን?
እኛ ትግራይ መሆናችን ማንኛውም ሰው ማንነቱን የሚያቀው ዝርያውን የሚያቀው ራሱ ነው። እነሱ ከትግራይ ጋር ጥላቻ የለንም። ትግራይ እንደ ትግራይነቱ አማራ እንደ አማራነቱ መኖር ይችላል። ያች ሀገር 14 ክፍለ ሀገሮችን ችላ የኖረች ሀገር ነች። አሁን ግን ውጥጥ አድርገው እኛ ነን፣ ከኛ በላይ ሰው የለም፣ ወርቆች እኛ ነን ሲሉን እኛ ወርቅ አንፈልግም፣ ፋንዲያው አማራ እኛ ነን ብለን የተቀበልን እኛ ነን።
በዛ በማንነታችን እንኑርበት ነው የምትሉት ማለት ነው?
አዎ።
በዚህ ላይ ግን እነሱንም አትኑሩ አትሉም? እኛ እናንተም መኖር እንችላለን ግን መብታችንን አትንኩ ነው የምትሉት?
አትንኩ ነው።
የወደፊት አላማችሁ ምንድን ነው?
የወደፊት አላማችን እንደምን ማንነታችን አስከብረን የኢትዮጵያ አንድነት ጸንቶ እንዲኖር ነው። ከዚህ በፊትም እንደነገርኩ ዳር ድንበር የሚጠበቀው ከአንድ ሺህ እስከ 600 ኪሎ ሜትር የሚሆን አሁን ለሽያጭ ያቀረቡት ይህ በወልቃይት ጠገዴ አርማጭሆ ህዝብ ደም እና አጥንት ተከልሎ ተከብሮ የኖረ ህዝብ ቦታ ነው። እኛ ኢትዮጵያዊነታችን አክብረን ለመንግስታችን ህጉን አክብረንና ስርዓቱን በልማትም ይሁን ጥሩ ሂደትና በተግባር ያሳየን ህዝቦች ነን። እና እኛ ኢትዮጵያዊነታችን ይለወጥብን አንፈልግም። እነሱ እንደሚሉት የራስን መወሰን በራስ መወሰን እስከ መገንጠል የሚሉትን ሲገነጠሉ ጊዜ እኛ ትግራዋን አይደለንም የትም አንሄድም ኢትዮጵያዊ ነን ብለን አስረግጠን ልንነግራቸው እንፈልጋለን። ይህንንም በተግባር እናውለዋለን ብለን እንገምታለን።
ኦኬ። በመጨረሻ አጠር ያለ በዚህ ሬዲዮ አማካኝነት የርሶን መልእክት ለሚያዳምጡ ኢትዮጵያኖች በሙሉ በአለም ዙሪያ ያሉ ኢትዮጵያኖች በሙሉ ምን መልእክት ያስተላልፋሉ?
ወንድሜ አህመድ፣ እኔ ሀቁል እንድትይዝልኝ ወደ ኋላ ልመለስና ሰፋ አድርጌ የምገልጸው አቶ መኮንን ዘለለው የሚባል ያወጣው መግለጫ ማለት ጥናት ላሳይ አንድ በአንድ ልንገር። ማይ ተመናኢ የሚባል 22,000 ሰው አስፍረዋል። ምግላት ፈረስ የሚባል 21,000 አስፍረዋል። እንዳይቀዳሽ የሚባል 30,000 አስፍረዋል። ደጋጉም የሚባል 25,000 አስፍረዋል። ባከር የሚባል 40,000 አስፍረዋል። ከህወሓት የተባረሩት አጋዮች ዲቪዥን ተብሎ የሚጠራው ከዚህ በፊት እኛም መጠሪያው እርሻችን የነበረ ወይናት ይባላል። ያም ታሪካዊ ባህል ታሪካዊ እስቴት ያለው ነው። 30,000 ከውትድርና የተባረረው አካለ ስንኩላንና ወያኔ ታጋዮች ጦረታ ይወጡ 30,000 ያህሉ ሰፍረዋል። ማይደለ የሚባሉ 9,000 ሰፍረዋል። መከዞ የሚባል 11,000 ሰፍረዋል። እና ጠቅላላ በድምሩ እነኚህ ወደ 50,000 ህዝብ ሰፍሯል። ያ ህዝብ አሁን ሰላማዊ ሰልፍ ብለው እያወጡት ነው። ሰላማዊ ሰልፍ አውጥተው እኛ ወልቃይቴዎች ነን ትግሬ ነን እያሉ ነው። ህዝባችን እየተሸጠ እየተለወጠ ያለው በዚህ በመሰሪ ተግባራቸው ነው። እና እኛም ትግላችን የመጨረሻ ነው። የወልቃይት ህዝብም አይንበረከክም። ማንነቱ አስከብሮ የኢትዮጵያ አንድነቱ እስኪጸና ድረስ በውስጥ ያሉትም እንዳለ እንደያዙት ይታገላሉ። በውጭ ያለንም ትግላችን ይቀጥላል። ይህም ለመላው ኢትዮጵያ ህዝባችን አስረግጬ መናገር ፈልጋለሁ። በተረፈ ሌላው ይህ የወልቃይት ችግር ብቻ አይደለም። ከአሁን በፊት አልፏል። የወልቃይት እስካሁን እንዳልኩ አከርካሪውን አልተሰበረም እንጂ ተረግጠው ይዘውታል። ይህ አከርካሪው ተወጥቶ የተያዘው ማላቀቅ የሚችለው መላው የአማራ ህዝብ ነው። ብሎም የጎንደር ህዝብ መነሳት አለበት፣ ከወገኑ መቆም አለበት። ከዚህ በፊት እኛ እንደምናየው የአዲስ አበባ ኦሮሞዎች ሲነኩ የወለጋ፣ የከፋ፣ የጅማ፣ የአርሲ ኦሮሞዎች ተነስተው ወገናችን አይነካም እንዳሉት አሁንም የጎጃሙ፣ የወሎው፣ የጎንደሩ፣ የሸዋው መላው ኢትዮጵያዊ በሙሉ ከወገናችን መረገጥ የለበትም ማንነቱን መደምሰስ የለበትም ብሎ መነሳት አለበት ብለን እናምናለን።
ጌታዬ እጅግ በጣም አመሰግናለሁ። መልካም እድል እመኛለሁ። ጤና ይስጥልኝ።
አመሰግናለሁ። እጅግ በጣም አመሰግናለሁ።
አድማጮች መከታተል ላይ ያላችሁት ከዚህ ከስቶኮልም ስዊድን የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። ጥቂት ደቂቃዎች ቀራሉ ፕሮግራማችን ሊጠናቀቅ። የፊታችን ሐሙስ 120ኛው የአድዋ ድል በዓል በመላ ኢትዮጵያን ዘንድ በመላው ዓለም በታላቅ ድምቀት ይከበራል። እንዲሁ ፕሮግራማችን እንዲሁ ከመጣናቀቅ በፊት እስቲ አንድ ከአድዋ ጋር የተያያዘ ጽሑፍ አነብላችኋለሁ። የካቲት 25 1888 ዓመተ ምህረት ነው የአድዋ ድል ከተከናወነ። ከሁለት ቀን በኋላ ችሎት ተቀምጠው ነበር እና አጼ ምኒልክ እና ምን ይመስላል የሚለውን እስቲ አነባዋለሁ። እና የክሱ መነሻ ይላል ጽሑፉ፣ በአድዋ ጦርነት ጀግኖች አባቶቻችን የተዋጉት ባህር አቋርጦ ከመጣው የጣሊያን ጦር ጋር ብቻ አልነበረም። ጣሊያን አሰብን በ1889 በግዢ ምጽዋን በ1885 በወረራ ከያዘበት ጊዜ ጀምሮ ከሀገር ተወላጆች ወታደርነት እየመለመለ መለዮ ኮትና ሱሪ እያሰፋ የወርቅ ቀለብ እየሰጠ ልዩ ልዩ የሀገር ተወላጅ ጦር አቋቁሞ ነበር። ለእነዚህም ወታደሮች ሁልጊዜ አዛዥ ጣሊያን ሲሆን ከመካከላቸው እየመረጠ ሙንጣዝ፣ ቡልቅ ባሻ እና ባሻ ብዙቅ እያለ እየሾመ ባስፈለገው ጊዜ ከነራስ አሉላና ከነራስ መንገሻ ጋር ሲያዋጋቸው ኖሯል። በአድዋ ጦርነት ላይም ግንባር ቀደም ሆኖ ከጣሊያኖቹ ጋር ወገኑን የወጋው የአገር ተወላጅ ባንዳው ቁጥሩ 6000 ይደርሳል። ከነዚህ ውስጥ የአንዳንድ የሱዳን ተወላጆች ቢኖሩም ብዙዎቹ ከሐማሴን ከሰራይና ከአካለ ጉዛይ ተሰባስበው የሰንአፌ የኮአቲትን የአምባላጌና የመቀሌን ጦርነት የተካፈሉ ናቸው። በጦርነቶቹ ላይም በወገን ጦር ላይ ብዙ ጉዳት አደርሰዋል። አጼ ምኒልክ ካላጌ ጦርነት በኋላ በትግራይ ግዛት እንደገቡ ከጠላት ጋር ሆነ የወጋኸኝ የአገር ተወላጅ ወታደር አይቀጡ ቅጣት እቀጣሃለሁ፣ ርስትህን እነቅልሃለሁ የሚል አዋጅ በማስነገራቸው በዚህ መሰረት እነ ራስ ስብሐት መጥተው ገቡላቸው። በአድዋ ጦርነት ላይ ባሻ ብዙቆች ምንም ገንዘባቸውን ብንበላ አገራችንና ንጉሳችን አንወገን ብለው አስቀድመው ሸሹ። የቀረውን አላጌ ላይ የተማረከውንም ምረውት ነበር። ከነዚህ ውጭ በአድዋ ጦርነት ላይ ከጠላት ጎን ተሰልፈው ወገናቸውን ከተዋጉት ባንዳዎች ከሞተውና ካመለጠው ውጭ የተማረኩትን 1200 የአገር ተወላጅ ባንዶች የጠላት ወታደሮችን ለመዳኘት ነበር የካቲት 25ቱ ችሎት የተሰየመው። ንጉሱም ተላላቅ ባለሟሎችን ሰብስበው በእነዚህ የገዛ ወገኖቻችን ከጠላት አብረው በወጉ ሰዎች ላይ የሚሰጠውን ፍርድ ቀለል እንዲልና በስር ቅጣት ብቻ እንዲታለፉ አስበው ነበር። በዚሁ ጊዜ ተጌጣይቱ አቡነ ማቴዎስ ራስ ወሌና ከባንዳዎቹ ጋር ሲዋጉ የኖሩትን ራስ መንገሻና ራስ አሉላ አይሆንም ብለው የዘመኑ ሕግ ፍትሐ ነገሥቱ በሚያዘው መሰረት ከፍ ያለ ቅጣት እንዲቀጡ አመለከቱ። በተለይም ራስ መንገሻ የእነዚህ ከዳተኞች እጅና እግራቸው ቆረጥልኝ ብለው ለአጼ ምኒልክ አጥብቀው አቤት አሉ። ከብዙ ክርክር በኋላ አብዛኛው መኳንንት የምኒልክን የርኅራኄ ቀላል የእስር ቅጣት ሳይሆን የቴጌንና የሌሎችን ታላላቅ መኳንንት ሐሳብ በመደገፉ የአገራቸውን የካዱ ወገናቸውን የወጉ ናቸውና ፍትሐ ነገሥቱን አገሩን የከዳ ቀኝ እጅና እግር አግሩ ይቆረጣል ስለሚለው ይኸው ቅጣት ተፈጸመባቸው። የፍርድ ሂደቱ ይካሄድ የነበረው ገና የሟቾቹ አስክሬን እንኳ በወጉ አርፎ ባልተጠናቀቀበት ጊዜ ስለነበር